ሮሜ ምዕራፍ 5ን ከቁጥር 12 ጀምሮ እናነብና እንጸልያለን። አንብቦ መጸለያችን
በሰላም ስለመድከን
ስንቀመጥ ጊዜ እግዚአብሔር ይመስገን። እናንብብና እንጸልያለን። እግዚአብሔር ይመስገን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከ መጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳምም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። እንጸልይ። ሉል እግዚአብሔር እናመሰግንሃለን። የሚያስደንቅ የሚያስገርም ጸጋ፣ የተትረፈረፈ ጸጋ፣ ክብር ምስጋና ላንተ ይሁን። ሉል እግዚአብሔር ሆይ በዚህ ቦታ ከወገኖቼ ጋር በስምህ ተሰብስበን በቃልህ ማዕድ ፊት ነን። ጌታ ሆይ በመካከላችን አንተ እንደ ተስፋ ቃልህ ተገኝልን። ወደ እውነት ሁሉ በሚመራው በአንተ መንፈስ፣ በጸጋህ መንፈስ አስተምረን። ምስጢርህን ፈቃድህንና መልካም ምክርህንም ሁሉ አሳየን። ጌታ ሆይ በዚህ ስፍራ ሊገኙ ያልቻሉ ወንድሞች እህቶቻችንን ሁሉ ተመልከታቸው። እግዚአብሔር አምላካችን በጌታ በኢየሱስ ስም እንለምንሃለን፣ እያንዳንዳቸው ያሉበትን ሁኔታ እግዚአብሔር ሆይ ፊትህን በሚፈልጉበት እርዳታህን፣ ጸጋህን፣ ምሕረትን በሚሹበት ሁሉ የእግዚአብሔር ፊት እንዲበራላቸው እንጸልያለን። አምላካችን መድኃኒታችን እግዚአብሔር ሆይ በመካከላችን በዚህ ቤተ ክርስቲያን አቤቱ በክብርህና በግርማ ሁልጊዜ ተመላለስ። ኃይልህና ስልጣን በመካከላችን ይንቀሳቀስ። እግዚአብሔር ሆይ ለተቸገሩ በኑሮ ጌታ ሆይ በጤንነት በትዳርና በተለያየ አይነት ነገር ለሚፈተኑ ለሚቸገሩ ሁሉ የእግዚአብሔርን ጸጋ የአምላካችንን እርዳታ እንለምናለን። በረከት በሕዝብ ላይ ይሁን። ሕዝብህን በሚሰሩበት ቦታ ጌታ ሆይ አጽናቸው። የስራ መስክን እግዚአብሔር ሆይ ለሌላቸው ስራ ስጣቸው። ጌታችን ሆይ ጸጋህና በረከትህን ጌታ ሆይ ለእያንዳንዳችን ለምናለን። ጤና ስጠን፣ በሰላምና በጸጋ ሙላን። ጌታ ሆይ እግዚአብሔር ሆይ ይህችን ምድር አስብ፣ ምድራችንን ኢትዮጵያን፣ መሪዎቻችንንም ሁሉ ተመልከታቸው። ጌታችን እግዚአብሔር ሆይ አቤቱ በዚህ ጊዜ የምንማረውን ትምህርት አሳየን። አቤቱ አይኖቻችንን ክፈትልን፣ መልካሙን ቃልህን ስጠን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። በዚህ ክፍል ውስጥ እስቲ እንደ ባይብል ስተዲ ላድርገውና ለእናንተ ምንገጅድ እንድትሆኑ እንድታዩት ሮሜ ምዕራፍ 5ን ከቁጥር 12 ጀምሮ ነው የምናየው እና እንመልከታቸው ማናማ በዚህ ክፍል ውስጥ ተነጻጽሮ ታያላችሁ
አዳምና
ማን ኢየሱስ ክርስቶስ ተነጻጽረዋል እና ማነጻጸሪያዎቹ ልብ ብለን እኔ ምክንያቱም ይሄ በጣም ብዙ ነገር ያለበት ነው ቁጥር 12 ላይ እስከ 14 ድረስ በአጠቃላይ ኃጢአት ወደ ዓለም የገባበትን ምክንያት ያሳየናል እና ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል በስንት ሰው ዓለም የሚለው ምን ነው ወደ ዓለም ገባ ሲል ወደ ዓለም ገባ ሲል ወደ ሰዎች ሁሉ መጣ ማለት ነው ኃጢአት ይሄንን በጣም መረዳት አለብን ወደ ዓለም ገባ እንጂ እንደዚህ ኃጢአትን ጂኦግራፊካሊ አላለለም በዚህ ጉዙፍ በሆነ ዓለም ጋር የምናገኘው ነገር አይደለም አይደለም እና ይሄ ዓለም ለሰዎች ልጆች የተሰጠ ነበር ስለዚህ እግዚአብሔር ሰዎችን በዚህ ዓለም ለኃላፊነት ሰጥቷቸዋል አዳም ኃጢአት ሲሰራ ያ ኃጢአት በዚህ ዓለም ሊኖሩ ወዳሉ ሰዎች ሁሉ ላይ ምን አረገ መጣ የሚል ሐሳብን ነው የሚያሳየው በዚህ ኃጢአት ምክንያት የመጣውን ነገር ይናገራል በኃጢአትም ሞት ይላል ሞትን ሰዎች ናቹራል አድርገው ይወስዱታል ሄልፕለስ ስለሆነ ማን ለውጠውን ነገር ሁሉ ናቹራል ነው ያለ ነው እንላለን ግን ሞት የኃጢአት ውጤት እንደሆነ ነው መጽሐፍ ቅዱስ የሚያስተምረው እንጂ ናቹራል የሰው ልጆች ሊሞቱ እንደተፈጠሩ መጽሐፍ ቅዱስ አያስተምርም ስለዚህ ሞት በመጽሐፍ ቅዱስ በዚህ በሮሜ ምዕራፍ 6 ላይ ስንመለከት ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና ይላል ስለዚህ ሞት የኃጢአት ምንድን ነው ውጤት እንደሆነ ነው የምንመለከተው ግልጽ ነው ደሞዝ ሲል መቼም ጥሩ ነገር ይመስላል አይደለም ደሞዝን በክፉ የሚያይ ሰው የለም ግን ኃጢአት የሚሰራ ሰው ኃጢአት በሰዎች ሕይወት ውስጥ በሚሰራቸው ስራዎች የሚገኘው ውጤት ሞት ነው የሚል እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል ይህ አባባል ትንሽ ግር ይላል ምክንያቱም እንደዚሁ ሁሉ ኃጢአትን ስላደረጉ የሚለውን ሐሳብ ስንወስድ ሰዎች ሁሉ የሚሞቱት በየግላቸው ምን ከሚያረጉት የተነሳ ይመስላል ከሚሰሩት ኃጢአት የተነሳ ይመስላል ግን አይደለም እንደዚሁ ሁሉ ኃጢአትን ስላደረጉ ሲል መቼ ነው ይሄ ሁላችንንም እንድንሞት ያረገንን ሞት እንድንሞት ይሆን ነው የትኛውን ኃጢአት ነው በዚህ ቦታ ላይ የሚናገር ከአዳም ኃጢአት በሰራ ጊዜ የአዳም ኃጢአት የሁላችን ምንድን ነው ኃጢአት ሆኖ ነው የተወሰደ ምክንያቱም የሰው ልጆች ፖቴንሻሊ በማን ውስጥ ነበሩ በአዳም ውስጥ ነበር ዕብራውያን ምዕራፍ 7 ላይ እንመልከት መጽሐፍ ቅዱስ እንዲህ ያለ አይነት ያነጋገር ዘይቤዎችን ይጠቀማሉ ይብለን ብንል አዎ የእግዚአብሔርን እይታ ነው የምናየው ዕብራውያን ምዕራፍ 7 ላይ ስንመለከት ትንሽ ባክግራውንዱ ልንገራችሁ እንዳይከብዳችሁ ይሄ ክፍል የሚናገረው ከመጀመሪያው ቁጥር 1 ጀምሮ መልከጼዴቅ ስለሚባል ሰው ነው የሚናገረው መልከጼዴቅ አብርሃምን ሲገናኘው ይናን ያሳያል እና አብርሃምና መልከጼዴቅ ሲገናኙ መልከጼዴቅ አብርሃምን እንደባረከው ይጠቅሳል ከብሉይ ኪዳን አብርሃም ደግሞ ለመልከጼዴቅ ከምርኮ ያገኘውን አስራት አውጥቶ ለማን ይሰጣል ለመልከጼዴቅ ይሰጣል መልከጼዴቅንና አብርሃምን እዚህ ላይ የሚጠቅስበትን ምክንያት ኢንተረስትድ ከሆናችሁ በግላችሁ አንብቡት መልከጼዴቅ የዘላለም ካህን ምሳሌ ሆኖ እንዳለ ክህነቱን ከማንም እንዳገኘ መጽሐፍ ቅዱስ አይናገርም። ክህነቱ ሞተ ብሎ ለሌላ እንደተሰጠም አይናገርም። ግልጽ ነው። እና ብዙ ሰዎች የመልከ ጸደቅን ነገር ሲያነቡ በጣም ግራ ይገባቸዋል በዚህ ክፍል ላይ። እና ላንብበው እናንተም ትንሽ ግራ ይገባችሁና ግራ ቢገባችሁ ይሻላል። ቁጥር አንድ ጀምሮ እናንብበው። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን ምን አረገው? አካፈለው። የስሙም ትርጓሜ መልከ ጸዴቅ የሚለው በመጀመሪያ የጽድቁ ንጉሥ ነው፣ ኋላም የሳሌም ንጉሥ ማለት የሰላም ንጉሥ ነው ይላል። የመልከ ጸዴቅን የስሙን ትርጓሜ ቁጥር ሶስት ግራ የሚገባው ክፍል ይሄ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ምን የለውም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ምን ያደርጋል? እንደዚህ ያለ ሰው አለ እንዴ? አባትና እናት የሌለው ሰው አለ እንዴ? አዳም አለ፣ አባት የለውም እናት የለውም እግዚአብሔርን የፈጠረው። ሔዋን አለች፣ እግዚአብሔርን የፈጠራት። አባታቸው ላስትኔማቸው ላስትኔም ቢጠየቁ ማንም ይጠይቁት? አብርሃም እግዚአብሔር ይባል ይሆናል እንጂ ማንም የለም። መልከ ጸደቅስ አያችሁት? ይሄ ነው በጣም ከባድ። እና ብዙ ሰዎች ይህንን መልከ ጸደቅን ኢየሱስ ክርስቶስ ነው ብለው ይላሉ፣ ግን አይደለም። መጽሐፍ ቅዱስ ሲጻፍ ይሄ ነው የመጽሐፍ ቅዱስ አስገራሚ ነገር። በመጽሐፍ ቅዱስ ውስጥ አንድ ታሪክ ውስጥ ሰዎች ሲጠቀሱ እግዚአብሔር በጣም የሚገርም ዓላማ አለው። ግልጽ ነው። እና ሰዎቹን ሲጠቅሳቸው የትውልዳቸውን ሐረግ ሁሉ ሲጠቅስ ምክንያት አለው እንዲጠቀስ ሲያደርግ። እግዚአብሔር ፕላን አለው፣ ዝም ብሎ አይደለም። እኛ እንኳን ስንጽፍ ዓላማ አለን አይደለም? ስለዚህ መልከ ጸደቅ በተጠቀሰበት ቦታ ላይ አብርሃምን የሚያህል ትልቅ የእግዚአብሔር ሰው ሲገናኘው፣ አብርሃምን ሲባርክ፣ አብርሃምም አስራት ለሱ ሲሰጥ፣ እንዲህ ያለ አይነት ትልቅ ኢንተራክሽን ከአብርሃም ከእግዚአብሔር ሰው ጋር ያደረገ ሰው ማን ነው? እንዴት መነሻ ታሪኩ ሳይነገር ከዚህ መጣ ከሌ ነው ሳይባል እንዲሁ ድንቅር ብሎ እንዴት ይመጣል? እግዚአብሔር ምን አድርጎ ነው? ሆን ብሎ ነው እንዲያስቀምጠው። ለምን? በመጽሐፍ ቅዱስ ውስጥ አይታችሁ ከሆነ ታይፖሎጂ የሚባል ትምህርት አለ። መጽሐፍ ቅዱስ ትምህርት ላይ ታይፖሎጂ ማለት በኦልድ ቴስታመንት ውስጥ ያሉ የእግዚአብሔር ሰዎች በኦልድ ቴስታመንት ውስጥ የተደረጉ የአምልኮ ይሁን የቤተ መቅደስ ስርዓቶች ሁሉ ታይፖሎጂካሊ ኢየሱስ ክርስቶስን አዲስ ኪዳንን የሚያሳዩባቸው ሁኔታዎች አሉ። ግልጽ ነው። ለምሳሌ ኢየሱስ ክርስቶስ ዮናስ በአሳ ነባሪ ሆድ ውስጥ እንዳደረ የሰው ልጅ አይደለም። እነዚህን ነገሮች ጌታ ኢየሱስ ክርስቶስ ከራሱ ጋር ያያይዛቸዋል። ዮሴፍ ወደ ግብፅ ምድር እንደተወሰደ ጌታ ኢየሱስም ወደ ግብፅ የተወሰደበትን ሁኔታ እናያለን። ግልጽ ነው። የእግዚአብሔር ሰዎች በስማቸው ምሳሌነት በተቀበሉት ቦታና ኃላፊነት ኢየሱስን ያመለክታል። በብሉይ ኪዳን የነበሩ እግዚአብሔር የሚታወቅ ኦፊስ ሰጥቷቸው ያገለግሉ የነበሩ የእግዚአብሔር ሰዎች ሁሉ አንድ የሆነ ስፒሪቹዋሊ ሲግኒፊካንት የሆነ መንፈሳዊ ነገሩ ጉልህ የሆነ መንፈሳዊ መልእክትን ያስተላልፋል። እና መልከ ጸደቅ በዚህ ሁኔታ የሚያስተላልፈው ምንድን ነው? መልከ ጸደቅ የኢየሱስ ክርስቶስን ሊቀ ካህንነት ነው የሚያሳየው። ምን አይነት ሊቀ ካህንነት? የኢየሱስ ክርስቶስ ሊቀ ካህንነት ከማንም እንደነ አሮን በዘር የሚተላለፍ ሳይሆን፣ ግልጽ ነው። ለምሳሌ በብሉይ ኪዳን ካህናት ሊሆኑ የተጠሩ ምን ብቻ ናቸው? ሌዋውያን ብቻ ናቸው። መልከጸዴቅ ግን አብርሃምን ባረከ እንጂ የአብርሃም ዘር አይደለም፣ ሌዋዊም አይደለም። አብርሃምን ባረከ ማለት ሌዊ የተወለደው አብርሃም ይስሐቅን ወልዶ ይስሐቅ ያዕቆብን ወልዶ ያዕቆብ አስራ ሁለቱን ነገድ ሲወልድ ነው ሌዊ የተገኘው። ስለዚህ አብርሃም መልከ ጸዴቅን መገናኘቱ እግዚአብሔር ለምን ይሄን አደረገ? ሚስጥር አለው ሊያስተምር የሚፈልገው በአብርሃም ዘር የሚመጣውን የአይሁዳውያኖችን የሌዋውያንን የክህነት አገልግሎት የላቀ አገ የክህነት አገልግሎት እንደሚኖር ሲያሳይ ነው ይላል። ግልጽ ነው፣ ይሄ ነገር ግልጽ ነው። አብርሃም ይስሐቅን ሳይወልድ ያዕቆብን ሳይወልድ ይስሐቅ ያዕቆብን ነው የወለዱ አይደለም፣ ሳይወለዱ እነዚህ ሁሉ ሳይኖሩ አብርሃም በመልከ ጼዴቅ መባረኩ የመልከ ጼዴቅን የክህነት አገልግሎት ከአብርሃም ውስጥ ከሚወጣው ከሌዊ አገልግሎት ትልቅነቱን ማሳየቱ ነው። ስለዚህ በብሉይ ኪዳን የእግዚአብሔር ሰው መጽሐፍ ቅዱስ ሲያጠኑ እንደዚህ ነው። እንዴት አብርሃምን ሊባርክ ቻለ? ከሌዊ ክህነት የሚበልጥ አለን? ከሌዊ ክህነት የሚበልጥ አለን ብለው እንዲጠይቁ ያደርጋቸዋል። ከሌዊ ክህነት የሚበልጥ መኖር አለበት። ለምን? ሌዊ በአብርሃም ውስጥ ሆኖ ምን ሰጥቷል? አስራት ሰጥቶ እናም በ ቁጥር አራት ነው የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ። ከሌዊ ልጆችም ልብ በሉ ክህነትን የሚቀበሉት ከህዝቡ ማለት ከወንድሞቻቸው እነርሱ ምንም ከአብርሃም ወገብ ቢወጡ ከነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። አስራትን የመቀበል ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውንም ባርኳል። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው። በዚህስ የሚሞቱ ሰዎች አስራትን ያስወጣሉ፣ በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው። ልብ በሉ እንግዲህ ቁጥር 9 ይህንም ለማለት ሲፈቀድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ምን አድርጓል? ሰጥቷል። መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ምን ነበር? ወገብ ነበረ። ሌዊ የት ነበረ ያለው? በአባቱ ምን ነበረ? ወገብ ነበረ። ጄኔቲክ ቋንቋ ነው። ጄኔቲካል ይዛ ነበረ ማለት ስላልቻሉ ነው። እነሱ ጄኔቲክ የሚል ተርም ስለሌለ ነው። ይህ በአባቱ ወገብ ነበረ። ስለዚህ ምንድን ነው ማለት የሚፈልገው? አብርሃም ይስሐቅን ሳይወል ያዕቆብንም ሳይወል ሳይወለዱ እነዚህ ሁሉ ሳይኖሩ አስራ ሁለቱ ነገር ሳይኖር የሚወስዳቸው አክሽኖች በሙሉ የሚፈጽማቸው ድርጊቶች በሙሉ ሊወልዳቸው ያሉትን ዘሮች ምን ያደርጋል? አፌክት የሚያደርግ አክሽን ይወስዳል። ግልጽ ነው። አፌክት የሚያደርግ ነው፣ ሊነካ የሚችል ነገር ነው። ግልጽ ነው። አዳም ኃጢአት በሰራበት ጊዜ ሊወልዳቸው ያሉ በሱ ጄኔቲካሊ ፖቴንሻል የሆኑትን ልጆች ሁሉ ምን የሚያደርግ የሚነካ። ሌዊ በአብርሃም እጅ አስራት ሰጠ ካለ አብርሃም የሰጠው ሌዊን የሚነካ ከሆነ አዳም የበላው የሰራው ኃጢአት ማንን ይነካል? እኛን፣ ሁላችን ይነካል። ግልጽ ነው። ስለዚህ ሌዊ አስራት ሰጥቷል አልሰጠም? ተመልከቱት ቁጥር 9 ይህን ለማለት ሲፈቀድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ምን አድርጓል? ሌዊ የማን ልጅ ነው? ያዕቆብ ልጅ ነው። አብርሃም አስራት ሲሰጥ አብርሃም ሲሰጥ ያዕቆብ ተወልዷል አልተወለደም? ምክንያቱስ ያዕቆብን የወለደ ማን ነው? ይስሐቅ ነው። ይስሐቅ የማን ልጅ ነው? የአብርሃም ነው። አያችሁ? ነገር ግን የይስሐቅ የልጅ ልጅ ሌዊ አብርሃም አፍራስቲ ሰጥቷል ከተባለ አዳም አጥያ ሲሰራኛ ሰርተናል ቢባል አስቸግርም ማለት ገልጠናው
ዘገተ ለኢየሱስ ክርስቶስ የተናገረው ለምሳሌ ክርስቶፎኒ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን የተገለጠበት እንትን እዚህ ጋር ግን ይሄ ማለት መልከጼዴቅ ክርስቶስ ካልሆነ በብሉይ ኪዳን ማለት ምን ሊሆን ነው ማለት ነው?
ሰው ነው።
ሂዩማን
እንዴ? ያው ምክንያት
እናትና አባት የዘመኑን ቁጥር የለውም ሲል ሰው እንዴት ሰው እናደርገዋለን?
እኔ አይደለሁም ብለው መጽሐፍ ቅዱስ ነው የሚለው ምን እንደሚል እንመልከት። ብዙ ሰዎች እዚህ ላይ ነው የሚቸገሩት። ምዕራፍ 7ን እንመልከተው ቁጥር 4 የአባቶች አለቃ አብርሃም ከዘረፈው የሚሻለውን አስራት የሰጠው ይህ ምን ሰው ነው? ይህ ሰው ይሏል ሰው ነው። ፕሮብለም ምንድነው? ምንቸገረው አንደኛ ይሄ ሰው በሚታወቅ ቦታ የጽድቅ ንጉስ የስሙ ትርጓሜ የሳሌም ንጉስ ማለት ነው። ብዙ ሰዎች የሚቸገሩት ምንድነው? ልብ እንበል ቁጥር 3 ላይ ሚስጥሩን ተመልከቱ። አባትና እናት የትውልድ ቁጥር የሉትም ለዘመኑም ጥንት ለህይወቱ ምን የለው? ልብ እንበል ምንድነው ምን ማለት ነው? ይሄ ሰውዬ መነሻም የሌለው መድረሻም መፍጻሜም የሌለው የሚለውን ሪያሊቲ ነው የሚናገረው። ታይፖሎጂካል ላንጉጅ ነው የሚናገረው።
ታይፖሎጂካል ላንጉጅ
ኤግዛክትሊ አይደለም። ታይፖሎጂ ሶሎሞን የጌታ ኢየሱስ ታይፖሎጂካል ያሳያል ማለት ሶሎሞን ኢየሱስ ነው ማለት አለ።
ዮሴፍ
ኢየሱስ ነው ማለት አለ። ታይፖሎጂካሊ ፐርሰናቸው ታይፖሎጂካሊ ፋንክሽን የሚያደርጉት ነገር ያሳይ እንጂ the person is not ኢየሱስ ይኸው የተባለው ነው። አይዟችሁ ረጋ በሉ ክፍሉን ይዩት። ምክንያቱም we have to study this ራሱ ላይ ነው ያለው። ብዙ ጊዜ ምን ቸገረው ምንድነው? we tend to conclude before we examine the scripture. ልብ በሉ በእግዚአብሔር ልጅ ምን አርጉ? በእግዚአብሔር ልጅ ምን አርጉ? እንትን ዲፍረንት ትርጉም ስለሆነ ምሳሌ ሆኖ ይላል። በእኛ ያዛችሁት ለምን ተመስሎ ምን ማለት ነው? ተመስሎ ነው። ስለዚህ ኢየሱስ አይደለም ማለት ነው። ኮም ኦን ዩዝ ዩር ኮመንት። ተመስሎ ነው። ለዘላለም ካህን ሆኖ ምን ያደርጋል? ይኖራል። what does this mean? please understand በብሉይ ኪዳን ውስጥ ይሄ ሊቀ መልከጼዴቅ አጉል ቦታ መጣውቹ ለዚህ ነው እንግዲህ ታታ በገዛጅ ያመጣው። በብሉይ ኪዳን ውስጥ ይሄ መልከጼዴቅ ከማን ክህነቱን እንዳመጣ አባቱ ማን እንደሆነ ዘሩ ሳይታወቅ ከች ብሎ ዘ ከአብርሃም ጋር አስራት ሲሰጥ ይታያል። እንዴት ታየ? መጽሐፍ ላይ እኮ ነው in the scripture the place he is given in the scripture አባት የለውም እናት የለውም in the scripture በመጽሐፍ ቅዱስ ውስጥ አባት የለውም እናት የለውም። ነገር ደግሞ ፍጻሜው ህይወቱስ ከተነሱ የታለቀ የለም። why ይሄን የመሰለ ኢምፖርታንት ሰው መጽሐፍ ቅዱስ ውስጥ በእንደዚህ ሁኔታ መነሻው መድረሻው ፍጻሜው በማይታወቅ ተቀመጠ? በእግዚአብሔር ልጅ ተመስሎ በስክሪፕቸር ውስጥ በእግዚአብሔር ልጅ ተመስሎ በስክሪፕቸር ውስጥ በብሉይ ኪዳን ውስጥ ከተጻፈው ውጭ ማስፔኩሌት ካረግንማ ሌላ መጽሐፍ ልንጽፍ ነው ማለት አይደለም። ምን ማለት ነው? በሌላ አባባል ሲምፕል ይነገራል። በጣም በቀለል ባለ ሁኔታ እንመለከት። በመጽሐፍ ቅዱስ ውስጥ please understand በመጽሐፍ ቅዱስ ውስጥ አንድ ነገር ሲታይ በመጽሐፍ ቅዱስ ውስጥ ነው ማለት ሰው የማንም ይሁን ምንም ይሁን ታሪክ መጽሐፍ ቅዱስ ላይ የዛ ሰው ነገር ሲቀመጥ ታይፖሎጂካል የሚያሳየው ግልጽ ነው ማለት ግልጽ ነው ምሳሌ መጽሐፍ ቅዱስ ላይ አቀማመጡ ቴክስት ቤዝድ የሆነ ታይፖሎጂ ነው እንጂ ሂስትሪ ቤዝድ ወይም የሰውየውን ባክግራውንድ ማለት ነው። ቴክስት ቤዝድ የሆነ ታይፖሎጂ ታይፖሎጂ ማለት ወደፊት ኢየሱስን ለምሳሌ ያሳያል ይመስላል የብሉይ ኪዳን ቤተ መቅደስ የሰው ምሳሌ ሆኖ ኢንተርፕሬት ይሆናል በውስጡ ያሉት የሚካሄዱት መስዋዕቶች የእንስሳቶች መስዋዕቶች ኢየሱስ ክርስቶስ መስዋዕት መሆኑን ያሳያሉ አይደለም አብርሃም ልጁ ሊሰዋ ሲል ታስሮ የነበረው የመስዋዕቱን በግ ያዘጋጃል ብሎ ያንን በግ ማየቱ ማንን ያሳያል? እግዚአብሔር የመስዋዕቱ በግ የሆነውን ልጁን ማዘጋጀቱን ያሳያል። እነዚህ ነገሮች ሁሉ ግን አብርሃም ያ ያረገው በግ አይደለም ማለት ነው። በግ ነው። እሺ? እና በመጽሐፍ ቅዱስ ውስጥ የእግዚአብሔር ሰዎች ወይም አንድ ሁኔታ ኢየሱስ ክርስቶስን ታይፖሎጂካል ያሳያል። እሱን ያለበት ምክንያት ቴክስት ቤዝድ በሆነ ነው መጽሐፍ ቅዱስ ውስጥ አባትና እናት የለው የትውልድ ቁጥር የለው ፍጻሜም የለው መነሻም የለው
እንዲያለ ሰው አለ ወይ
ቴክስት ቤዝድ ይሄው ሰው እያለ
እንዴት
ምሳሌ ይሄ ሰው የዘላለሙን ጌታ ኢየሱስ ክርስቶስ ፍጻሜ የሌለውን ኢየሱስን ታይፖሎጂካሊ ያሳያል።
አንደርስታንድ ሶ አሁን ለምሳሌ ሙሴን ስለውስ እንዳጡ ባደሙ ዮሴፍን አንተ እንደቀረበ እነኛ አሁን ሂዩማንሊ በደምብ ታያቸዋል። አዝ ኤግዛምፕል እዚህ ጋር ግን የሰው አይደንቲቲን ያልተሰጠውም እዚህ ቦታ ላይ
ሂዝ ዮር ሂዩማን ቢንግ
ማለት
በነገራችን ላይ አሁን እኮ ሌላ ነገር ልንነጋገር ነው ማለት ነው። አብ ወልድ መንፈስ ቅዱስ ከምንለው ሌላ የዘላለም የሆነ ሌላ ደግሞ ሰው አለ ልንል ነው። there is no such doctrine
it's
a big fallacy ውስጥ ልንገባ ነው ማለት ነው። you have to guard yourself ለምሳሌ when you take a very and serious on a conclusion ላይ ስንመጣ ባን ዶክትሪን አለንትን we have to consider all the scriptures መጽሐፍ ቅዱስን ሁሉ ነው the whole council ነው ማለት ነው።
yes
ባንድ ነገር ላይ አንድ ነገር ላይ ከተደረሰ ብዙ ሰዎች አንዳንድ ሰዎች ኢየሱስ ክርስቶስ ነው ይላል ተመስሎ ነው
ይላል። እስከዛ ላይ እንደሱ ይመስላል
አይደለም ኢየሱስን ተመስሎ ነው ምን ይላል በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ኢየሱስ ክርስቶስ ተገልጧል ተብሎ የሚባለው the angel of the lord የሚለውን ብቻ ነው እግዚአብሔር ሰዎች ሁሉ ነው the angel of the lord
እንደዚህ ያለ ሰው በሂስትሪ አልተጠቀሰም የትም ቦታ this is the only exceptional book
exactly ኤግዛክትሊ በጣም ግሮ በዚህ ቦታ ብቻ ነው ተጠቀ። ለምን እንደዚህ ያለ አይነት ትልቅ ቦታ ያለው አብርሃምን የመሰለ ሰው የባረከ ሰው እንዴት እዛ ቦታ ብቻ ይጠቀሳል? ለምን በነገራችን ላይ this is የእግዚአብሔርን ሰዎች ሁሉ ፓዝል የሚያረጋቸው ነገር ነው በጣም የሚደንቅ ነገር እና ለምንድነው እግዚአብሔር ይሄንን የፈቀደው? ለምን ታሪኩ እንዲጻፍ አልፈለገም? ለምንድነው ቀጣዩ እሱን የወረሰው ማን እንደሆነ ለምን አልጻፈም? እግዚአብሔር መነሻውን እንዲነገር አልፈለገም? መጨረሻውን እንዲነገር አልፈለገም? ገጭ ብሎ አብርሃም ጋር ሲገናኝ ዳዝ ዚስ ሚን ሰው የእናትና አባት የለቱ ማለት ነው? አብሶሉትሊ ኖ እናትና አባት አለ። ይሄ ሰው አልሞተም ማለት ነው? በምድር ላይ እንደማንም ሰው የህይወቱ ፍጻሜ ፍጻሜ የለውም ማለት ነው? ኖ ፍጻሜ አለ። ግን በቴክስት ላይ ግን አልተነገረም። መነሻው አልተነገረም፣ ፍጻሜ አልተነገረም። በመጽሐፍ ኢየሱስ ክርስቶስ ሊያሳይ ቦታው መነሻም መድረሻም የሌለው ነው።
አለ። በነገራችን ላይ ሂስትሪውን ያንን ኢንተራክሽን ሆኖ በዛ ሆኖ ነገር መስራት ኢንተራክሽን አለ ከአብርሃም ጋር ያለው ኢንተራክሽን ሆኖ ትምህርት አቆመ። እሺ ቴክስት ቤዝድ የሆነ ምንድነው ታይፖሎጂ ቴክስት ውስጥ አባት የለው እናት የለው መነሻው ከየት እንደሆነ አይታወቅም ፍጻሜው ምን እንደሆነ አይታወቅም። ቴክስቱን ለምን የሚያሳየው ለምን እንደዚህ ያለ ኢምፖርታንት ሰው አብርሃም ተገናኝቶ እንዴት ዝም ይባላል? ማን ነው
እግዚአብሔር በመንፈስ ቅዱስ ኢየሱስ ክርስቶስን እንዲመስል ይሄ ሰው
አባትም ይያሉት እናትም ይያሉት ፍጻሜም ይያሉ በእንደዚህ ያለ አይነት መንገድ መነሻና መድረሻው ዘግቶ ቁጭ ብሎ ለምን ከሌው የሚበልጥ ከህነት ሁኔታ እንዳለ ሊያሳይ እሱ ነው።
በሌላ በኩል ምናልባት እናት አባት አለው ብሎ ቢገልጽ ክርስቶስን ማሳየት ይችል ይሆን ወይ የሚለው ጥያቄ
ይችላል ይችል ይችላል። በነገራችን ላይ በምን በመጽሐፍ ቅዱስ ውስጥ ብዙ ታይፖሎጂዎች አሉ። በነገራችን ላይ መስዋዕቶቹ እንዳልኳችሁ ቤተ መቅደሶቹ ቃሉ የሚሰራው ስርዓት በአጠቃላይ የሚካሄደው ነገር ሁሉም ነገር ታይፖሎጂካል አለው። ግን እግዚአብሔር የኢየሱስ ክርስቶስን ዘላለማዊ ክህነት ግን ሌሎቹ ሊያሳዩ አልቻሉ። ዘላለማዊ ክህነትን ለማሳየት ነው እዚህ ነው የተፈለገው። ዘላለማዊ ክህነትን ለማሳየት ፕሊስ አንደርስታንድ እዚህ ላይ ምን መልከተው ምዕራፍ 7 ነው። ዘላለማዊ ክህነትን ለማሳየት ይሄን ሰው ተጠቀመ ብሎ እንጂ እንደ አንድ ፍጡር አንድ ሰው አለ ብለን ካልን በጣም ኮምፕሌክስ የሆነ ነገር ጀምረ ነው ፍጻሜ ማንሰጠው ግራውንድ ማናበጅለት ነገር ውስጥ ያለው በዘመኑ ነገር አባትና እናቱ የትውልድ ለዘመኑም ጥንት ፍጻሜ የለውም የሚባል ማን ነው ይዛባት ደሪዝ ነው እንደዚህ ያለ ግን በዚህ ቦታ ላይ በእግዚአብሔር ተመስሎ ለዘላለም ይኖራል። ምን ጥያቄ ጠይቃለሁ? አሁን ኢየሱስ የዘላለም ሊቀ ካህን ሆኖ ነው? ይሄም ሰው ሊቀ ካህን እሱም ሊቀ ካህን ሆኖ ነው? በብሉይ ኪዳን ኢየሱስን መስሎ ይኖራል። በአዲሱ ኪዳን ግን የዘላለም ካህን ማን ነው? ኢየሱስ ነው። እሺ የሱ ምሳሌነት ተመስሎ መኖሩ በብሉይ ኪዳን ብሉይ ኪዳን ሲነበብ በብሉይ ኪዳን ይመስላል። አሁን ግን እኮ ከሆነ እኮ እሱም ካህን ጌታም ካለው ወይም አለበለዚያ ምንድነው እሱ ኢየሱስ ነው ልንል ግን ተመስሎ የሚለውን ደግሞ እናንተላሽ ኢየሱስ ክርስቶስ አፒር ባረገባቸው በታየባቸው ጊዜያቶች በሙሉ ዘ ኤንጅል ኦፍ ዘ ሎርድ የሚለውን ዶክትሪን ከተወሰደ አዝ ኤንጅል ኦፍ ዘ ሎርድ ነው እንጂ የታየው በሌላ መልክ አለ። በነገራችን ላይ የእሱ ሊቀ ካህንነት እንዴት እንደጀመረ ብዙ ኮምፕሌክስ ጥናት ማለት በነገራችን ላይ ዊ ዲስከስ
ፈናል ሰው አንዴ ዛቀፈቴ የዘላለም ካህን ካህን ሆኖ ይኖራል የሚለው እዚ ኢብራሂም ሰባት ላይ ሊተራሊ አይደለም ስለ መልከለጸደቅ ነው ምትለው
ይወዲ በእግዚአብሔር ሊ ተመስሎ የሚለውን አብረሽ ካላይሹ ለብቻው ያንቆሰሹ ኮንፊዩዥንስ ተካተ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይሄ የመመሰሉ ነገር የት ነው ኦልድ ቴስታመንት ውስጥ ለዘላለም ካህን ይሆናል የሚለው እንግዲህ የዘላለም ነገር ነው የሚያሳስበን ማለት ነው። ተመስሎ የሚለው ተመስሎ የት ነው የሚመስለው በብሉይ ኪዳን በብሉይ ኪዳን ተመስሎ
ሰፖኔታ
ነው እሱ ኤክዚስት ያደረገው። እኔ ልንገራችሁ I have really studied this በጣም this is very very true. እኔ ማማ you can examine ብዙ ነገር ማየት ይችላል። Exhaustively ነው
ይሄ ሰፖኔታ ኦሪጅናል ሲኖር ነበር ሰው ነው።
Exactly. Exactly. ብሉይ ኪዳን ውስጥ ይኖር የነበረ ሰው ነው። እና ለምን ታሪኩን ብንመለከተው በጣም ጥሩ ይሆናል። ዘፍጥረት 14 ላይ ይሄ let's go ለምን እንደውም እሱ ነው በጣም የሚያደርገው ምዕራፍ 14
ለሰናኦር ንጉስ በአምራፌል በኤላሳር ንጉስ በአርዮክ ምናምን ወደ እንትኑ ጋር ነው ወደ እንትን ጋር ነው ቁጥር 17 ላይ ነው ኮሎዶጎሞርንም ከርሱ ጋር የነበሩትን ነገስታት ወክቶ ተመለሰ አብርሃም በኋላም የሰዶም ንጉስ ተመልከቱት እንግዲህ ልብ በሉ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ This is historical reality አያችሁት የሳሌም ንጉስ መልከ ጸዴቅም እንጀራንና የወይን ጠጅን አወጣ Please read it Okay እርሱም የልዑል እግዚአብሔር ካህን ነበረ ባረከው አብርሃምም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ጠላቶችን በእጅ የጣለ ለልዑል እግዚአብሔር የተባረከ ነው አለው አብርሃምም ከሁሉ አስራትን ሰጠው ማቴሪያል አስራት ሰጥቶታል ምን ያረገ የሶዶም ንጉስም አብርሃምን ሰዎቹን ስጠኝ ከብቱን ግን ላንተ ውሰድ አለው This is historical reality ታሪክ ነው አይደለም ይሄ Please አያችሁ አብርሃምም የሶዶምን ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ አንተ አብርሃምን ባለጠጋ አደረኩት እንዳትል ኢየሱስን አግኝቶ እንዲለዋል
አሰነው እንደሚለው
እንዴት አደረስ ብላቴኖቹን ከበሉት በቀር ከኔ ጋር ከሄዱት ድርሻ በቀር ፈትልም ቢሆን የጫማ ማዛቢያም ቢሆን ላንተ ከሆነው ነገር እንዳልወስድ አሁንና ኤስኮልንም መምሬ እነርሱን ድርሻቸውን ይወስዷል This interaction is between Abraham and
Melchizedek
ታዲያ
አብሮት ከዘመተው ሰው ጋር አብሮ ያለ ይመስለኛል ሲሉት ስራ ሰባት ከ
እንዴት ነው እናንተ ብታነቡት እኔ እንግዲህ ማነበው እንደዚህ ነው
ወገባኝ
I'm really confused.
So you
can be bad so nabara.
Exactly.
Yeah.
Of course.
አባትናን
እንዴ ይሄው ያነበብን አይደለም እንዴ? እንዴ ወገኖች እንዴት ነው?
አብርሃም ባለጠጋ አደረኩት እንዳትል ሲል ለዛ ባስራት ያከበረው
በነገራችን ላይ ያው ታሪኩን ተመልከቱ በነገራችን ላይ ይሄ ነገር እንዴት እንደሆነ አብርሃም አብርሃም ሎጥን ይዘውበት የሄዱ ሰዎች ወንድም ተማርኳል ብለው ሲሉ ነው ወታደሮቹ ይዘውታ አብርሃም በሙሉ እነዛን ሰዎች ድል ነስቶ ሲመለስ ምርኮ ማርኮ ነው የመጣው This is a historical reality ምርኮ ማርኮ ነው የተመለሰው አብርሃም አይደል ከዛ በኋላ ሲመጣ በድል የተማረኩትን ሁሉ አስለቅቆ ሲመጣ ነው ከመልከጸደቅ ጋር
ታቻን በመሳብ ግን የሰዶም ንጉስ ነው እንደሱ ያለው የሰዶም ንጉስ ነው ያማን ነው ከታች ያለውን አብርሃምን ሀብታም አደረኩት እንዳትል የሚለው የሰዶም ንጉስ ነው እንጂ ሳሌም ንጉስ አይሳሌም አይደለም
ንጉስም ነው እሱ
ኦኬ ግን የሰዶም ንጉስ አይደለም ሳሌም እዚህ ላይ የሚናገረው አብርሃም የሰዶም ንጉስ ሰማይና ምድርን ወደሚገዛ ወደ እግዚአብሔር እጄን ከፍ አደርጋለሁ አንተ አብርሃምን ባለጠጋ አደረኩት እንዳትል ያለው
ኦ የሰዶም ንጉስም አብርሃምን ሰዎቹን ስጠኛ ያ
እሱ ነው
ያ that's true
yeah.
I take that ግን what you have to understand at the same time ቁጥር 18 የሳሌም ንጉስ መልከጸዴቅም እንጀራንና የወይን ጠጅን አወጣ እርሱም የልዑል እግዚአብሔር ካህን ነበር ያ historical ነው አይደለም የሰውየ ምግብ ይዞለት
ወጣላ ለምሳሌ አብርሃም በድንኳን ውስጥ ይያለ ወንት ሶስት ሰዎች መጥተው
አለ ያ ቶታሊ
ዲፍረንስ እነሱ ምግብ አቅርቦላቸው
ሲበሉ አይደለም ይሄማ ከሆነማ ስትሬቺንግ ይባላል አየ ዊ ዶንት ስትሬች ዳት ሁለት ሂስቶሪካሊ ዲፍረንት የሆኑ ነገሮችን አብረን ማዛመድ አንችልም እነዚህ ሰዎች መላእክቶች ናቸው
ኦኬ
ከዛ ከነሱ መካከል አንዱ እግዚአብሔር ጋር ነበር ተባለ ሲንግል ዳውቱና አንዱ እግዚአብሔር ነበር ያ ፒውርሊ የመላእክቶች አፒራንስ ይሄ ግን እንደዛ አይደለም
አብርሃም እንደውም ግቡ ብሎ አበላቸው እንጂ እነሱ ምግብ ይዘው አልመጡ። እዚህ እኮ እዚህ የምንመለከተው የሳሌም ንጉሥ መልከጼዴቅም እንጀራን እና የወይን ጠጅን አወጣን፣ እርሱም የልዑል እግዚአብሔር ካህን ነበር ይላል። ማን ልናደርገው እንፈልጋለን? ዋት ኢዝ ዘ ፖይንት? ማን ምታስቡት?
አሁን ገብቶኛል። ማቴሪያልን ነገር መቀበሉ ጥሩ ምሳሌ ሆኖ
ባረከውም። አብርሃምም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅ የጣለልህ የልዑል እግዚአብሔር የተባረከ ነው አለው። ዚስ ኢዝ ኖት something human የሆነ blessing ነው። ሰው የሆነ ሰው እግዚአብሔርን የሚፈራ የሚያቅ ሰው እግዚአብሔርን ለሚወድ ሰው የሚሰጠው በረከት ነው የምናየው። አብርሃምም ከሁሉ አስራትን ሰጠው። የሶዶም ንጉስም አብርሃምን ሰዎቹን ስጠኝ ከብቱን ግን ላንተ ውሰድ አለ። ይሲ አብርሃምም የሶዶምን ንጉስ አለው ሰማይና ምድር ወደሚገዛ ወደ ልዑል እግዚአብሔር እጄን። በነገራችን ላይ አብርሃም የማረካቸው ተወስዶ የነበሩት በምርኮ የተወሰዱ ሰዎች አሉ፣ ከብቶች አሉ። እና ስጠኝ ብሎ ይለዋል። አይ እኔም ባለጠጋ ረኩት እንድትል አልፈልግም፣ ምንም ነገር አልወስድም ነው። አብርሃምም የሰዶሙን ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ፣ አንተ አብርሃምን ባለጠጋ ረኩት እንድትል ብላቴኖቹን ከበሉት በቀር ከእኔ ጋር ከሄዱት ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነ ሁሉ እንዳልወስድ አሁናን እና ኤስኮልንም መምሬንም እነርሱ ድርሻቸውን ይውሰዱ ብሎ ይለዋል። ዜር አር ሜኒ ፒፕል ኢንተራክትድ በዚህ ውስጥ ያሉ ሰዎች አሉ። ስታዩ ታሪካዊ ነገር አይደለም ይሄ። ከሮሜ መጽሐፍ በጣም ይረናል ርቀናል እና እንመለስ አይሻልም?
ቆንጆ ነው በጣም። እኔ ከዚህ ፊት ስለ የነበራቸው ነገሮች
እንዴት ነው?
ጥሩ ነው። ግን በሮሜ ላይ ለምን ክርስቶስ ብሎ አልተናገረም? ለምን በኤግዛምፕል እንደዚህ አወራ?
አሁንም ክርስቶስ አይደለም
ግደል ታነገር ያለት ምንም ሶኬ ይሄ ራክና ሮም ሄደው ምንድን ነው መሰላቸው? ገን አይ ሪፒት በነገራችን ላይ ይሄ ሰው ከዚህ ታሪክ ውስጥ አውጥቶ ነው የብሉይ ኪዳንን መጽሐፍ ለምንድን ነው አብርሃምን የባረከው ነው። ይህን ታሪክ እኮ ነው ወሰደው፣ ሌላ ነገር የለም። መጽሐፍ ከዚሁ ነው ተወሰደው። አብርሃም ማለቷ ገብቶኛል። ከዚህ ታሪክ ነው ወሰደው። ለምን ወሰደው? አብርሃምን የባረከ ሰው መኖሩን እዚህ ቦታ ላይ ከዚች ታሪክ ነው ተወሰደ። ለምንድን ነው አብርሃምን ባራኪ የሆኑ መልከጼዴቅ የታየው? ምክንያቱም ከአብርሃም ወገብ ከሚወጣ ከሌዊ የሚበልጥ ክህነት እንዳለ ሲያሳይ ነው። ሀው ዱ ዊ ኖ ዳት? ወላ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ሌዊን ወለደ። ሌዊ የክህነት አገልግሎት አለ። ግን ሌዊ ተባራኪ ሆኖ አስራት ሰጪ ሆኖ መልከጼዴቅ ቀርቦ እናያለን ነው የሚለው ከዚህ ታሪክ ወስዶ። ምንድን ነው የሚያሳየው? ይሄ እኮ ትምህርት የሚያስተምረናለው። ይሄ ሰው በሊቀ ካህንነቱ ከየት እንደመጣ የማንም እንደሆነ ፍጻሜ በሌለ ሁኔታ እዛ ቦታ ላይ የምንመለከተው የክርስቶስን ዘላለማዊ ሊቀ ካህንነት ሲያሳይ እኮ ነው ማለቱ ነው። ሲምፕል ትምህርት እኮ ነው የሚያስተምረው። እኛ ምን መሰላችሁ በሞደርን ማይንድ ሴት ነው እኛ የምናየው። ይሲ እነዚህ የእግዚአብሔር ሰዎች መጽሐፍ ቅዱስን የጻፉት የነበሩበትን ካልቸርና ኮንቴክስት አናስብ። በእኛ አይነት ሁኔታ እንዲጽፉ እንፈልጋቸዋለን አይደለም። እነሱ ሂስቶሪካል ኢቬንቶች ሲካሄዱ ስፒሪቹዋል ኢንሳይት ያገኙበታል። ግልጽ ነው። መንፈሳዊ ነገር ሲያዩበት ያን ምን ያደርጉታል? ይተረጉሙታል። እግዚአብሔር በእነዚያ ያለ ኢንሳይት ይሞላቸዋል። እኛ ግን ምን የምንፈልገው ምንድን ነው? በቃ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ ነው የምንለው።
ለብዙ ዘመን ባይሶነት የመጣ ነው እና ሰዋ ይሆን እዚህ ግትር ብዬ ነገሩ መጀመሪያ አልገባኝ።
እሱማ ምን ብዙ ሰዎች እንደዛ ይከራከራሉ።
ባይሶነት ነው
የመጽሐፍ ቅዱስ አጻጻፍን አሁን ስንመለከት ራሱ ብዙ ሰዎች መጽሐፍ ቅዱስ የተጻፈው በብዙ ሰዎች ነው የሚሉ አሉ። አለ አይደለም ይሄ ዶክመንታሪ ሃይፖቴሲስ በጣም መላቅቶ የጠፋ ኮምፕሊኬትድ የሆኑ እሾዎች አሉ። እና አሁን እኔ አይ ሜድ ሪሰርች ፔፐር በዶክመንታሪ ሃይፖቴሲስ ላይ ኢት ኢዝ ቬሪ ኢንትረስቲንግ። ይህንን ነገር የሚናገሩ ሰዎች የኢንላይትንመንት ኢንሳይት የነበራቸው ናቸው። በኢንላይትንመንት ፔሪድ አውሮፓ ውስጥ አለ አይደለም ሳይንስ ሪዝን ዶሚኔት ባደረገበት ጊዜ የተነሱ ሰዎች ናቸው። እና አንዳንዶቹ ሴኩላር ፊሎሶፈርስ ናቸው። ስለዚህ መጽሐፍ ቅዱስን ሲያዩት እንዴት ይሄ ይበጣል? እዚህ ጋር ይጀምራል፣ እዚህ ጋር ሌላ ይቀጥላል፣ እዚህ ጋር ይጀምራል፣ እዚህ ይቀጥላል።
ምንድነው በራሳቸው ኮንቴክስት መጽሐፍ ቅዱስን ምን ያርጉታል? ሊተረጉሙት ይፈልጋል፣ ሊያውት ይፈልጋል። ወይራስ ግን መጽሐፍ ቅዱስ ለምሳሌ አንድ ሰው ምን አለ መሰላችሁ? በዛ እንትኑ ሳጠናየው የአንድ የታወቀ ቤተ ክርስቲያን የእምነታቸውን ኮንስቲቱሽን ፕሬየር ቡካቸውን ወሰደ። ኤግዛምፕል ዴር ፕሬየር ቡክ። ያንን ፕሬየር ቡክ የሰሩት ሰዎች የፕሬየር ቡኩን አጻጻፉ ሲታይ የፕሬየር ቡኩ አናላይዝ ሲደረግ ጸሐፊው የተለያየ መሆን አለበት። በዚህ በተመሳሳይ ዶክመንታሪ ሃይፖቴሲስ ሜቶድ ራቸው አናላይዝ ብታረጉት ጸሐፊዎቹ የተለያዩ ናቸው የሚያሰኝ አይነት ነገር አለ አይደል? ሼክስፒርን እንደዚህ ብለዋል አይደለም? የግሪክ ፈላስፎች የጻፏቸው መጽሐፍቶች መልቲፕል ኦቶርስ ናቸው አሉት። አንድ ኦቶር አይደለም ያለው እየተባለ ተብሏል። ወራስ አሁን ኤንሸንት ዶክመንትስ ላይክ ግብጽ ውስጥ የተገኙ አርኪኦሎጂስቶች ያገኙቸው የተለያዩ ነገሮች ሲታዩ የኤንሸንት ሰዎች ጽሑፎቻቸውን ሲጽፉ የሚጽፉበት አጻጻፍ እነሱ የኢንፋሲሳቸው ነገር የሚደግሙበት የሚናገሩበት ሜተዳቸው ሞደርን ሰው ከሚያስብበት ከሊትሬቸር ስታይል እና ሜተድ ጋራ የሚገናኝ አይደለም። ስለዚህ we are reading an ancient book ግልጽ ነው የምናገረው ጸሐፊዎቹንም we have to consider them ጸሐፊዎቹን የነበሩበትን ሁኔታ እግዚአብሔር የተጠቀመባቸው ሰዎች ሊያስተምሩ የሚፈልጉት ነገር ስፒሪቹዋል ሬሌቫንሱ ከዛው ስለያገኙት ነገር ያለው ነገር ለሚቴዲው ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ምን አለ? እናንተ በመጽሐፍት የዘላለም ህይወት ያለ ይመስላችኋል እነርሱ ስለኔ የሚናገሩ ናቸው አለ። እንዴት ነው የሚናገሩት? ኢንሳይት ያላቸው የእግዚአብሔር ሰዎች በመንፈስ ቅዱስ አማካይነት ከብሉይ ኪዳን ያወጡ መጽሐፍት ብሎ ሲላቸው አይሁዳውያኖቹ የሚጠቀሙበትን ብሉይ ኪዳን ነው ስለኔ ነው የሚናገሩት አለ። ትሩሊ በእውነት እግዚአብሔር ካላስተማራችሁ በስተቀር አዲስ ኪዳን ባይኖር ነው ብሉይ ኪዳን እያነበባችሁ ኢየሱስ ክርስቶስን መረዳት ትችላላችሁ? እግዚአብሔር ኢንሳይት ሲሰጠው አይደል? የብሉይ ኪዳን መጽሐፍቶች ውስጥ ያለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ማንነት እየገለጡ የሚያስተምሩ It's very, very important. ግልጽ ነው አይደል? ወደ ሮሜ ነው ተስማማላችሁ? ግን የተነሳበት ነጥብ እንደሆነ እንዳንረሳ ወደ ሮሜ እንድንመለስ ኃጢአት አዳም ሲሰራ ያ የሰራው አዳም የሰራውን ኃጢአት እኛም ምን አርገናል? ሼር አርገናል በሱ ውስጥ ነበርንና ነው ትልቁ ነጥብ ይሄ ነው። ወደዚያ መጣ እና የአዳም ኃጢአት ተወረስን ወይም የአዳም ኃጢአት ለሰዎች ተላለፈ የሚባለው ኤክስተርናል በሆነ መንገድ ሳይሆን ኢንተርናሊ ጄኔቲካሊ በውስጣችን እንደሚመጣ ነው። መዝሙር 51 እንመልከት። ይሄንን ሪንፎርስ የሚያረግልን ጥሩ ጥቅስ እናል። ንጉስ ዳዊት ኃጢአት ሰርቶ ንስሐ ሲገባ ነው ያ ክፍል የሚናገረው። እና በጣም በመረረ ሁኔታ ልቡ ተሰብሮ በእግዚአብሔር ፊት ኃጢአቱን ሲናዘዝ በቁጥር 5 ላይ እንደዚህ ይላል፣ እነሆ በአመጻ ምን አረኩ? እነሆ በአመጻ ተጸነስኩ። ምን ማለት ነው? ተረገዝኩ ማለት ነው። አመጻ ከኒ ኢማጂን ንጉስ ዳዊት እናቱም አባቱም ሌጋሊ ሜሪድ የሆኑ እግዚአብሔር የሚፈሩ ሰዎች ናቸው። so he doesn't mean አለ አይደለም እናቱ ሌላ ወንድ ጋር ሄዳ ቀብጣ ተወለድኩኝ ማለቱ አይደለም። በአመጻ ተጸነስኩ እናቴም በኃጢአት ወለደችኝ አለ። so ኃጢአት ሳይኖርብን አልተጸነስንም። እና ንጉስ ዳዊት ኃጢአቱን እየተናዘዘ ሳለ ኃጢአትን እንዲሰራ የሆነበት ሁኔታ የአንድ ታይም ኢንሲደንስ ነገር ሳይሆን በመወለድ ያገኘው ነገር ለዚህ እንዳበቃው መናገሩ ነው። በመወለድ ያገኘው ነገር ለዚህ እንዳበቃው። ስለዚህ ከዘመሮቻችን መልካቸውን እንወስዳለን፣ በሽታም እንወርሳለን አይደለም? ጸባያቸውን እንወርሳለን። ሶ የሰው ልጆች ሁሉ ከአዳም የወረስነው ነገር አለ፣ ኃጢአት በውስጣችን። ለምን ህፃናት ልጆች ይሞታሉ? ህፃናት ልጆች የሚሞቱት ይሄ ሮሜ ምዕራፍ 5 የሚናገረውን በትክክለኛ ካስቀመጥ ነው ትርጉሙ ከገባን ለምን እንደሚሞቱ ተረዳን ማለት እንችላለን። አትሊስት ስለዚህ ሮሜ ምዕራፍ 5 ላይ ስንሄድ ምን ይላል? ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። አያችሁት? ልብ በሉ፣ ለሰው ሁሉ ደረሰ። መቼ ነው የደረሰን? ክፉና ደጉን ስናቅ ነው የደረሰን? መቼ? ገና ስንጸነስ ነው የደረሰን። ስለዚህ ህግ እስከመጣ ድረስ ኃጢአት በዓለም ነበር ማለት። ህግ መጣ የሚለው በሙሴ አማካኝነት እግዚአብሔር ይሄን አድርግ አታድርግ የሚል ትእዛዝ ለእስራኤሎች የሰጠውን ህግ ነው የሚናገረው። ያ ህግ እስከመጣበት ጊዜ ድረስ ኃጢአት በዓለም ነበር። በምን አይነት መልኩ? ሁሉ ሰው ሲወለድ ያገኘውን ሲጸነስ የተቀበለውን ኃጢአት ይዞ ነው ያለው። ነገር ግን ህግ በሌለበት ጊዜ ኃጢአት ምን ያደርገው? አይቆጠርም። ኃጢአት አለ፣ እግዚአብሔር ያውቀዋል፣ ግን አይቆጠርም። ለምን? ህግ የለማ። አትስረቅ የሚል ህግ በመኖሩ ሰው የሰውን ነገር ቢወስድ መስረቅን ዲፋይን ያደርጋል ዳኛ። አለ አይደለም? ሌባ ሆኖ ይያዛል አይደለም? ሰዓት እላፊ በሌለበት ሀገር ሰዓት እላፊ የሚፈራ ሰው የለም አይደለም? እኔ ኬንያ ሄጄ ሰዓት እላፊ አረባካች በጊዜ ንግብ አልኳቸው ልጆች። ኢትዮጵያ ውስጥ ሰዓት እላፊ ለምደን ኖረን ምንም ነፃነት የሌለበት የለመድነው ህግ ሁሉም ቦታ የሚሰራ ይመስለናል። ኬንያ ሄጄ ባንክ ቤት እጄ እንደዚህ አደረኩኝ ወደ ባንክ ስገባ። በእውነት ነው የምነግራቸው። ሰውየው ዋት አለኝ። ዛዛ ተፈትሽ የምገባ ነው የመሰለኝ እንደ ኢትዮጵያ በነበርንበት ሁኔታ። ይህ አንዳንድ ጊዜ እኛ ህግ ከሌለ አያችሁት፣ እኔ ዝም ብዬ በገባ ማንም ሰው አይጠይቀኝም። እዛ እንዴት ሳትፈተሽ ትገባለህ የሚለኝ የለ። ይህ አይነት ህግ ያለበት ቦታ በደል ሆኖ የሚታየው ኃጢአት እዛ የለም። አያችሁት፣ ግልጽ ነው።
እና የአዳም ኃጢአትን አልቆጠረው ማለት ነው። ኃጢአት የለም።
የአዳም ኃጢአት አለ። ሰዎች ኃጢአት ይሰራል፣ ግን ይህን ተላለፉ ተብሎ ተጠያቂ ሊያደርጋቸው የሚችል ምን የለ፣ ህግ የለ። እነሱም አይገባቸው።
ስለዚህ ኃጢአተኞች አልነበሩ ማለት ነው።
የወረሱት ኃጢአት አለ፣ የወረሱት ኃጢአት አለ። አይቆጠርም ነው አይቆጠርም ነው የሚለው። አይቆጠርም ማለት ሰው የተገለጠ ህግ ካለ ይህን እኮ ተላልፈሃል ተብሎ በሀገሪቱ ህግ መሰረት ፍርድ ቤትን ይኖራል፣ ተከርቼም ይገባል።
ከዛ በፊት የአዳም ኃጢአት አይቆጠርም ማለት ነው?
አይቆጠርም
ነው። እግዚአብሔር እንዳትነካ ብሎት ስለነካማ
ኃጢአት አለ
ወጣ አለ።
ቆይ በደንብ የሚጨርሰው በደንብ መስመሩን ይዘ አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሙሴ ድረስ ማለት ህግ ያመጣው ሙሴ ስለሆነ እስከ ሙሴ ድረስ ሞት ነገሰ። ማን ያነገሰው ሞት? ኃጢአትን ያነገሰው። ስለዚህ ሰዎች የሚሞቱት ከኃጢአት የተነሳ ነው። የሙሴ ህግ ሳይመጣም ይሞቱ ነበር? አይሞቱም። ይሞቱ ነበር። ምንም ይገላቸው ኃጢአት
እዚህ ላይ ይቆጠራል የሚለው ኃጢአታቸው አይቆጠርም የሚለው ክርስቶስ ላይ ያለው እና ይህ አይቆጠርም ሁለቱ አንድ አለ። ለምሳሌ
ገብቶኛል፣ ግን በደንብ እንድታጣራልኝ ብዬ ነው።
ኃጢአታችን አይቆጠርም፣ ጽድቁ ግን ይቆጠርልናል። እዚህ ጋር ግን ህግ ስላልነበረ ኃጢአት አይቆጠርም ሲባል ኃጢአት የለም ማለት አይደለም። ኃጢአት ስቲል ሰዎችን እየገደለ ነው ያለው። አይቆጠርም የሚለው ምን ማለት ነው? እሱን የሚገልጸው ነገር የለም የሚያሳይ። ለምሳሌ መስተዋት ጋር ትሄጃለሽ፣ መስተዋት ጋር እስካለሽ ድረስ ራስሽ የማይታችል
ገባኝ። ግን እሺ፣ የማይቆጠር ከሆነ ትናት ሲግኒፊካንት ማለት ነው። ስለዚህ ክርስቶስ የአዳምን ኃጢአት ለማጥፋት መሞት
ጥሩ ጥያቄ ነው። ግን መረዳት ያለብን ሰዎች እየሞቱ ነው። ስለዚህ አዳም የሰራው ኃጢአት በሰዎች ላይ ስቲል ምን አለ? እየገደላቸው ነው። ነገር ግን ሰዎችን በግላቸው ይሄንን ተላልፈሃል ተብሎ የሚጠይቃቸው ህግ የለም። ህግ ሲመጣ አንድ በደል ሲበድሉ ሰዎች ያንን ሀጥ ያንን የበደሉትን በደል እንዲያውቁት ያረጋቸዋል ህጉ። ህግ ባይኖር ኃጢአተኛነታቸውን እንዲያውቁበት የሚችሉበት ሁኔታ አለ። ግልጽ ነው።
ስቲል ግን ኃጢአት ሰዎችን እየገደለ
እየገደለ ነው። ኃጢአት እኮ እየገደለ ኃጢአት እየገደላቸው እየሞቱ ነው ያለ። ግን ህግ ሲመጣ ህግ የመጣበትን እኮ ምክንያት እኮ ልንማርከዋል። ኢታዚ ፐርፐዝ እኮ ዋይት ኬም። ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም። ይህንን ነው መርሳት የሌለባቸው። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት እንኳን ይህን ተላለፉ የሚባሉት ነገር እንደ አዳም ትእዛዝ ተሰጥቷቸው ይህን ተላለፉ ባላሉት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ምን አረገ? ነገሰ። ስቲል የማን ኃጢአት ነው የሚገላቸው? የተቆጠረው ኃጢአት የአዳም ኃጢአት ነው።
ይቅርታ ፓስተር፣ ምንድን ነው የሚላልሽ ትርጉሙ እንደሚያንተ አሁን እዚህ ላይ ያለው አልተቆጠረም የሚለው እዛ ላይ ምንድን ነው የሚገልጸው? ቁጥር 14 ላይ ነው።
14 ላይ
ይሁን እንጂ ከአዳም ጊዜ ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ህግን በመጣት ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበረ።
ያው እንደውም እንደዚያ ለጥናት ለማጥናት በጣም ስትሮንግ የሚሆነው ይሄኛው ትርጉም ነው በነገራችን ላይ። እና እንቀጥል አንድ ጊዜ እና አዳም ይመጣ ዘንድ ላለው ለእርሱ ምኑ ነው? እና አምሳሉ ነው። This is what you have to understand. እና አሁንም አየን እንግዲህ አሁን አምሳል እንግዲህ አዳም በአምሳልነቱ ሁለት አዳሞች በዓለም ላይ አሉ። የመጀመሪያው አዳም እና የመጨረሻው አዳም። የመጨረሻው አዳም ማን ነው? ኢየሱስ ነው። ይህንን ሰምታችሁ አታውቁም? እንግዳው ማሳየት አለብኝ። አንደኛ ቆሮንቶስ 15 ላይ ማየት አለብን። ኢየሱስ የመጨረሻው አዳም ነው። በነገራችን አዳም ስንል ኢየሱስ አምላክ አይደለም ማለት አይደለም። አዳም ማለት የሰው ልጆች ሁሉ ምን ፌደራል ሄድ ሪፕሬዘንት ሰዎችን ልጆች ሁሉ የሚያደርግ የሰዎች ልጆች እድል ፋንታ ወሳኝ የሆኑ ሁለት ነው። የመጀመሪያው አዳም ከመሬት የተፈጠረው፣ ሁለተኛው ደግሞ ኢየሱስ ክርስቶስ የሰዎችን ዴስቲኒ ዲተርሚን ለማድረግ ወሳኝ የሆኑ ግልጽ ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 5 ላይ 15 ላይ እንመልከት። ምዕራፍ 15 ይቀጥላል 15 ላይ ምዕራፍ 15 ቁጥር 45 ላይ እንዲሁ ደግሞ አገኛችሁት? 45 ቁጥር እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የማን ነው ይሄ? የመጀመሪያው አዳም ከመሬት የተፈጠረው፣ ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ። ኋለኛው የሚለው በሌላ ትርጉም ስትመለከቱ ሊትራሊ በትክክለኛ ቢተረጎም የመጨረሻው አዳም፣ ሶስተኛ አዳም አይመጣም። የሰዎችን እድል ፋንታ ዲተርሚን የሚያደርጉ ሁለት አዳሞች ናቸው። የመጀመሪያው አዳም አለ፣ የመጨረሻው አዳም። የመጀመሪያው ሕያው ነፍስ ሆነ ተብሎ ተጽፏል። ህይወትን የሚሰጥ አይደለም። የመጨረሻው አዳም ግን ህይወትን የሚሰጥ መንፈስ ሆነ። ልብ በሉ ቁጥር 46 ነገር ግን አስቀድሞ ፍጥረታዊው። ስለዚህ የመጀመሪያው አዳም ፍጥረታዊ ነው፣ ከምድር አፈር የተበጀ ነው። ቀጥሎም መንፈሳዊው ነው። ስለዚህ የመጨረሻው አዳም መንፈሳዊው ነው። ማን ነው? ኢየሱስ ክርስቶስ እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ከሰማይ ነው። ስለዚህ እነዚህን ውድድሮች መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ስለዚህ ከአዳም የሆኑት ሁሉ ከአዳም የሆነውን ይወርሳል። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ስለዚህ የሰማያዊው እድል ፋንታ ይኖረናል ማለት ነው። which is good አይደለም? እግዚአብሔር ይመስገን። የዚያን ቁጥር 49 የመሬታዊውን መልክ እንደለበሰ የሰማያዊውን መልክ ደግሞ ምን እናረጋለን? ዋው! እግዚአብሔር ይመስገን። So we have a chance to be like Jesus. እግዚአብሔር ይመስገን። አዳም ራሱን ነው የሰጠ። የሱን መልክ ነው ሰጠ። ኢየሱስ ደግሞ እንደዚህ
መንፈስ የለም ነበር ማለት ነው።
የመጀመሪያው አዳም ከመሬት መሬታዊ ነው።
ያ መንፈስ የለም ነበር። በመንፈስ ቅዱስ አይገናኝም ነበር።
ኖ እሱማ መንፈሳዊ ነው፣ ግን ያው የአዳም ኃጢአት ያመጣውን ውጤት ነው የሚያሳየው። ብዙ ትምህርቶች አሉ ማለት እያቀለልኩት ነው። መሄድ ያለብኝ እንደ ቀድሞ ሌላ ጣጣ እናትከብትኝ። እሺ፣
መንፈሳዊው ግን መንፈሳዊው አዳምን መምሰል የምንችለው ከሞቱ በኋላ ነው። ምድር ላይ ያለ
እዚሁ ላይ ብንቀጥል ራሱ ይናገራል። ሁለተኛ ቆሮንቶስ 15 እዚሁ ላይ እየቀጠላችሁ ስትሄዱ ይጨርሰዋል። ምን ይላል? ቀጥል እየሄደ ሲቀጥል 15 ቁጥር 50 ነገር ግን ወንድሞቹ ይህን እላለሁ፣ ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም፣ የሚበሰብሰውን የማይበሰብሰውን አይወርስም። ማለት አሁን ያለንበት ሰውነታችን ታማሚ ነው፣ ደካማ ነው፣ ይሞታል፣ ያረጃል። ይሄ ሰውነት መንግስተ ሰማይን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋ። በሌላ አባባል ሁሉ ሰው አይሞትም። ምን ማለት ነው? ጌታ ሲመጣ በህይወት ያሉ ሰዎች አትሊስት ይኖራል። ዳግመኛ ሲመጣ አይደለም። ስለዚህ ሁሉ ክርስቲያን ሞቶ አይደለም የሚነሳው። ጌታ ሲመጣ በህይወት ያሉ ክርስቲያኖች ይኖራል። ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ፣ መለከት ይነፋል፣ መላእክቶች ሲመጡ ጌታን አጅቦት፣ ሁላችን በድንገት በቅጽበት አይን ምን እናደርጋለን? እንለወጣለን። እና ያ መለወጥ ይኖራል። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ካልሞ ግን ምንድን ነው? ዋት ዊ ሃቭ ቱ አንደርስታንድ፣ እዚህ ላይ ነው መጠንቀቅ ያለብን። እሑድ ያስተማርኩት ትምህርት ይህንን በደንብ ያሳያችኋል አለ። ምንድን ነው? ከጌታችን ኢየሱስ ክርስቶስ ለእኛ ኃጢአት ሞቶ ምን አድርጓል? ምን አድርጓል? ለሆነው መጀመሪያ ሞቶ ተነስቷል። ምን ማለት ነው? His body, yeah, the dead body of Jesus, ከሞት ተነስቶ ያ የተወጉት እጆቹ የተወጋው እጁ አይደለም። ቶማስ ጌታ ኢየሱስ ክርስቶስ የተወጋውን እጆቹን ካላየው አላምንም አላለም። ናና ያላለ that physical body which was buried in that tomb has risen, was risen. አይደለም? ኢየሱስ ያው ነው።
And so you're saying that how you move to over you can assemble
exactly spiritually no but በነገራችን ላይ ሲነሱ what we have to understand I know it may be difficult በነገራችን ላይ አንደኛ ቆሮንቶስ ይሄን ነው ቻሌንጅ የሚያደርገው አንደኛ ቆሮንቶስ 15 ገበሬ የሚዘራው ዘር በሙሉ ባይሞት ኖሮ ባይበሰብስ ኖሮ አዲስ እሸት እናገኛለን አዲስ ስንዴ እናገኛለን የዘራናቸው ዘሮች ሁሉ የተዘራው ዘር ምን አርጎ በስብሶ ሞቶ ተገኘ። እኛም ስንነሳ ኢየሱስ ከሞት ሲነሳ ያገኘው አካል በፊት የነበረው አካሉ ነው የተነሳው። ነገር ግን spiritual body ሆኖ ነው የተነሳው። What is a spiritual body ማለት? እኔ በሚገባኝ መንገድ እንገራቸው የማይሞት መሆን ብቻ ሳይሆን አሁን ያለው ሰውነታችን ዲፔንድ የሚያደርገው በኦክሲጅን ላይ አይደለም፣ በዓለም ላይ ባሉ ኤሌመንቶች አይደለም፣ በመብል በመጠጥ ምድራዊና አካላዊ ኒዳችን የተያዘ ነገር ነው አይደለም፣ ከምድር ጋር የተያዘ ከዚህ ምድር ውስጥ ካለ ነገር ቫይታሚን ቢጎልን ድዳችን ይደማል፣ ሰውነታችን በሽተኛ ሆነ አይደለም። ከዚህ ምድር ያለ ነገር ዲፔንድ አለ። ስፒሪቹዋል አካል ግን በምንም ነገር ላይ ዲፔንድ ያደርጋል። በምን ኃይል ነው የሚኖረው? በመንፈስ ቅዱስ ኃይል ነው የሚኖረው። በመንፈስ ቅዱስ ኃይል የሚኖር ሰውነት ነው የሚኖረው። በሌላ አባባል አሁን መላእክቶችን ማየት አንችልም። አይ ቢሊቭ ኤንጀልስ እዚህ እንዳሉ ነው ያምናል። ግን ዊ ዶንት ሲ ዘም። ስፒሪቹዋል ባዲ ሲኖረን ይሄ አይናችን እንዲጭምጭም እንኳን እያደረ በመነጽሩም በምኑም እንዲያደረገ እንዲህ የምንለው ሁሉ ይቀር ምን ይሆናል? ኤንጀሎችን ልክ እናንተ እርስ በርሳችን እንደምንታያይ እናያቸው። ሄቨን ክፈት እግዚአብሔር አይነት ክፈት የለም። ዊ ሲ ኤቭሪቲንግ። ስፒሪቹዋል ባዲ ይሆናል ሰውነታችን። ሀው ኢዝ ዲስ ፖስብል? ወል ሂስቶሪካሊ በኢየሱስ ክርስቶስ ትንሣኤ ተረጋግጧል።
በነገራችን ላይ ለእህቴ ነው ተጨማሪ ሀሳብ። ጌታችን ኢየሱስ ክርስቶስ ሲነሳ ልክ እንደኛ ስጋ ነበረው፣ አጥንት ነበረው፣ ነገር ግን ደም አልነበረው።
ደሙ ፈሷል።
ይደዛምላል ግን አጥንት ልክ እንደኛ ሰው ነው። አሁን ፓስተር እንደቆመው እንደዚህ ነው። ጌታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ብሎ ሲገባ ልክ እንደዚህ ነው።
በመንፈስ ቅዱስ ኃይል ነው ሕያው የሚሆን። ይሄ ከን ስትራግል ቱ አንደርስታንድ ስ ኢትስ ኖት ፕሮብለም። ምክንያቱም መንፈሳዊ ነገርን አንድራዝን በማድረጋችን አይደለም። ግን የሚያስተምረን የእግዚአብሔር ቃል ምንድን ነው? መንፈሳዊ አካል ይነሳል ሲል በመንፈስ ቅዱስ ኃይል ኢት ኢዝ ናቹራል ኢምፖስብል ለክርስቶስ አካል ብድግ ብሎ ለመነሳት። ደሙ ፕላዝማው ጎኑ ሲመጡት ፕላዝማው ከሰውነቱ ውስጥ ሁሉ እንዳለ ነው በሙሉ ፈሶ ያለቀ። ይደዝን ታክ ኤኒቲንግ ይሄ 3 ቀን ነው። ያ ምንድነው ማየት ያለብን? እግዚአብሔር ይሄንን ማናየውና ማናየው ፍጥረት በሙሉ ካለ መኖር ወደ መኖር ያመጣ አምላክ ነው። ያው የሚያደርግ አብርሃም ስንትና ስንት አመት አዳም ሞቶ የነበረውን ሁሉ ሕያው ማድረግ እግዚአብሔር ይቻላል። እግዚአብሔር እኮ ትንሣኤ ከእግዚአብሔር የሚመጣ እንጂ ሰው ፔሬዱን ጠብቆ እንደተዘራ ዘር በሳይክል የሚመጣ ነገር አይደለም። በእግዚአብሔር ስልጣን የሚሆን ነገር
ነው 100%
አምናል መጽሐፍ ቅዱስ ስለሚል። ምን ይላል መጽሐፍ ቅዱስ? ሁለት አይነት ትንሣኤ አለ። እግዚአብሔር የሰጣቸውን የመዳን ዕድል ሳያምኑ እምቢ ብለው የሞቱ ሰዎች አሉ። ደግሞ ጌታ ኢየሱስን አምነው የሕይወት ትንሣኤ ሊቀበሉ የተዘጋጁ ሰዎች አሉ። ሁሉም ይነሳል።
አይ ነው
በነገራችን ላይ ሁለት የተለያየ አይነት አመለካከት ያላቸው ሰዎች አሉ። እኔ በበኩል የማምነው ሰው ፊዚካል ባዲ የሆነ ፍጡር ብቻ አይደለም፣ መንፈስም አለ፣ ነፍስ አለ። ስለዚህ የሰው መንፈስ ኢት ቢሎንግስ ቱ ጋድ ኢትስ ኖት ካንድ ቦታ መጥቶ እንደዚህ ያለ እንትን አለ። ኢት ቢሎንግስ ቱ ጋድ በእግዚአብሔር ስልጣን ስር ነው የሰው ነፍሱና መንፈሱ የህይወት ባለስልጣን እያለ በእግዚአብሔር እጅ ነው ያለው። ነገር ግን መጽሐፍ ቅዱስ እንደሚያስተምረን ሐዋርያው ጳውሎስ ሌሎችም ሰዎች በኤክስፒሪየንስም ብዙ ነገሮች የታዩ ነገሮች አሉ። በራሴ ህይወት ያየሁት ነገር አለ። ግን ኢንጀነራል ሊሄድ ከጌታ ጋር ልኖር እናፍቃለሁ። ጳውሎስ ቢሞት ወደ ጌታ ጋር እንደሚሄድ ይታወቀው። ምን ማለት ነው? ከዚህ ሰውነታቸው የተለዩ ሰዎች ጌታን ያመኑ ሰዎች የመንፈስ በኩራት ያላቸው ምን ይሆናሉ? በጌታ ፊት ይሆናሉ።
ከሞቱ በኋላ ስማት
ስፒሪታቸው
ሀውስ ከጃጅመንት ደረጋለ ማለ
አይ ነው ከካቶሊክ ባክግራውንድ ለመጡ ሰዎች የፐርጋቶሪ ብዙ ጥያቄዎች አሉ። ያን ዊ ዶንት ብሊቭ ላይክ ዳት። ለምንድን ነው መጽሐፍ ቅዱስ ላይ የለም? አሁን መጽሐፍ ቅዱስ ላይ ይህን በጥሩ ሁኔታ ለማየት እንድንችል የሚረዳን አዳምና ሔዋንን እግዚአብሔር ፈጠራቸውና በቤት አስቀመጣቸው፣ በገነት አስቀመጣቸው።
ከዛ በኋላ ከገነት ወጡ። ገነትን ከዛ በኋላ ስትጠበቅ ነው ምንነ የውሃ ጠፋት ሆነ የገነት ነገር ምን እንደሆነ ከዛ በኋላ እናቀኝ ተዋቢ እግዚአብሔር ያችን ገነት ወይ ዲስትሮይ አርጓታል ወይም ዋደታ እግዚአብሔር የፈጠረውን ዲስትሮይ ማድረግ ይችላል። ሰማይና ምድር ያልፋሉ እግዚአብሔር እጅ ስራዎች ናቸው። ስለዚህ ያቺ ገነት ማንም አክሰስ ያደርጋት አልነበረችም። ገነት በእንደዚህ ያለ ሁኔታ አንድ ምናቃት ገነት አለች። ከዛ በኋላ የሰዎች ልጆች ሲሞቱ በመጽሐፍ ቅዱስ ውስጥ ሁለት ኮምፓርትመንት እንዳለ እናያለን። ለምሳሌ ከጌታ ጋር ግራና ቀኝ ከተሰቀሉ ሰዎች መካከል አንደኛው ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኛል? አስበኝ አለ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ሶ ጌታ ኢየሱስ ክርስቶስ ዛሬ በገነት ከኔ ጋር ትሆናለህ ብሎ ሲለው የት ነው ገነት? መጽሐፍ ቅዱስ ጌታ ሲያስተምር አልዓዛርና ሀብታሙ ሰው አብረው በምድር ላይ የኖሩትን ኑሮ ያሳያል። ሁለቱም ሞቱ አይደለም? ያ ድሃ ጎስቋላ ሰው የሀብታም ሰው ሞቱ እና ያኛው ሀብታሙ ሰው በስቃይ ነበረ። አልዓዛር ግን በአብርሃም እቅፍ ነበር። በአብርሃም እቅፍ ማለት አብርሃም እንደዛ ልጅ አቆታል ሳይሆን አብርሃም በረከት ተካፋይ ነበር እና አብርሃምን ሲለምን ያ ሰው ጌታ ኢየሱስ ይናገራል። አብርሃም አባቴ ሆይ እባክህን እንደው በቃ የኔ ዘመዶች ወደዚህ እንዳይመጡ እባክህን ከዚህ ከሙታን ሰው ላክላቸው የሚነግራቸዋል። አይ እዛ ነቢያቶች ሐዋርያ ነቢያቶች አሏቸው፣ ሙሴና ነቢያት አሏቸው፣ መጽሐፍ ቅዱስ አላቸው ማለት ነው። እና አይ ከሙታን ሰው ካልሄደ አምኑም እንዲህ ያለ ነገር እዚህ እንዳለ አምኑም አለ ሲል፣ አይ ሙሴና ነቢያትን ካላመኑ ከሙታንም ቢሄድላቸው አምኑ ብሏል። ይሴ እና የዛ ቦታ ላይ ያ ኮምፓርትመንት ብዙዎች ሰዎች እንደሚያምኑት ገነት የሚባለው ቦታ ጌታ ኢየሱስ ከመሞቱ በፊት የሚሞቱ ሰዎች የሚጠበቁበት ስፍራ እንደነበረ ነው። እና ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ግን ያ ኮምፓርትመንት ተዘግቷል። እዛ ይሄዱ የነበሩ ሰዎች አይደሉም። ጌታ ያምኑ ሰዎች ገነትን እንግዲህ አስመልክቶ ማለት ግልጽ ነው። ከዛ በኋላ ስንመለከት ሐዋርያ ጳውሎስ በቆሮንቶስ መጽሐፍ ላይ ገነትን ሶስተኛ ሰማይ እንደሆነች ሲናገር እናያለን። ግልጽ ነው። ትንሽ ከበድ ያለ ነገር ነው ያነሳችሁብኝ ያላችሁት እና ሁለተኛ ቆሮንቶስ ምዕራፍ 12 ላይ ገነትን ኔክስት ዊክ ካሳያችሁኝ እንትን አለኝ በጣም አሜዚንግ ስዕሎች አለ። ይህን በስዕል የሚያሳይ በፓወርፖይንት አሳያችኋለሁ፣ በግራፍ ኮምፒውተር ሄዳ አሁን ሰዓት እንትን ስለሚእግዚአብሔር እና በግራፍ አሳያችኋለሁ። አስታውሱ፣ በስዕል ጥሩ ነው አይደለም? ዲስክራይብ ያደርጋል በጥሩ ሁኔታ። እና ምንድን ነው ይሄ ሶስተኛ ሰማይ? አሁን እንግዲህ ገነትን ልብ በሉ እንዳትረሱ። አዳም ሲፈጠር የነበረች ገነት አዳም የተቀመጠባት፣ ከዛ በኋላ ኢየሱስ ዛሬ ከኔ ጋር በገነት ትሆናለ ያለ፣ አሁን ሶስተኛ ገነት ነው የምናየው። ምዕራፍ 12 ላይ ሁለተኛ ቆሮንቶስ ትምክህት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛ ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ አላውቅም ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። የት ነው ያለችው እቺ ገነት? ወደ ሶስተኛ ሰማይ ተነጠቀ፣ ወደ ገነት ተነጠቀ። ስለዚህ ሶስተኛ ሰማይ አለች፣ ገነት አለች። ዋው! ሶስተኛ ሰማይ የት ነው ያለው? አድሬሱን አታውቁም ነ እንዴ? ይሄማ ኖር ነው። አንደኛ ሰማይ የሚባለው ከመሬት ሰርፌስ አንስቶ አትሞስፌሩ ክልል በሙሉ ፈርስት ሄቨን የሚባለው እሱ ነው። ግልጽ ነው። ያ ዘፍጥረት ላይ እንመልከት የሚናገረው
እግዚአብሔር ይመስገን። ዘፍጥረት መጽሐፍ ላይ ስንመለከት ቁጥር 6 እግዚአብሔር በውሆች መካከል ጠፈር ይሁን አለ፣ በውሃና በውሃ መካከልም ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያለውን ውሆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ምን ብሎ ጠራው? ሰማይ ብሎ ጠራው። ማታም ሆነ ጧትም ሆነ ሁለተኛ ቀን። ስለዚህ ሄቨን የሚለው ሰማይ የሚለው ከዚህ አንድ አለ፣ ከዛ ከዋክብት ክልል፣ ከዛ ደግሞ ሶስተኛ ሰማይ አለ። የሰማይ ሰማያት ስለሚል ብዙ ሰማያት ሊኖሩ ይችላል። ስለዚህ አንደኛ ሰማይ ነን ያለ ነው።
የመጀመሪያ ሰማይ ጠፈር የሚባለው necessarily a distance አይደል?
ያ በነገራችን ላይ ሰማይን አስመልክቶ ብዙ የሚባሉ እንትኖች አሉ። ያው በሙሉ ስፔኩሌሽን ነው እንጂ ሰዎች ኢማጂኔሽናቸውን እየተጠቀሙ ነው እንጂ አሰች ፋይናል ለዚህ ስቴትመንት የለም። I don't have really the strength to say anything ከጠፈር በኋላ ወደዛ ነው የእግዚአብሔር መንግስት ማለት በስሪ ዳይሜንሽናል ላንጉጅ ነው እኛ ፋንክሽን የምናደርገው እና በእኛ ዳይሜንሽን ውስጥ አንዳንዶች ምን ይላሉ፣ የእግዚአብሔር መንግስት እኮ ዳይሜንሽን ዋይዝ ፎርዝ ዳይሜንሽን እዚሁ ክልልም ሊሆን ይችላልም እስከ ማለትም ይደርሳሉ። ግን ምንድን ነው በእንደነዚህ ያሉ ነገሮች ላይ ማለት የእምነትን ነገር መስርቶ እንዲህ ነው ብሎ ማለት እና ማስተማር ኮምፈርታብል አልሆንም በበኩሌ። ስለዚህ ያው ሰማይ ሰማያት እንዳሉ እናያለን። እና ለምሳሌ ኢየሱስ ክርስቶስ ሲያርግ ደመና ምን አረጋችሁ?
ተቀበለችው፣
ካይናቸው ተሰወረ። ከዛ በኋላ ኢየሱስ ክርስቶስ እየተምዘገዘገ ጨረቃና ከዋክብት ሁሉ ጥሶ እየሄደ እየሄደ ሄደ አንድ ቦታ እንደገባ አይነት ነው የምንረዳው። ወይስ how do we see that? ኤም የቪዥዋላይዜሽን የኢማጂኔሽን የሰው ፐርሰናል አይደለም ኪዩሪዮሲቲ ድራይቭ እያደረገን የምናመጣው እንጂ ዊ ካንት ሪሊ ፎርም ኤኒ ስቴትመንት። ለምሳሌ ሰማያት ተከፈቱ፣ ይሄ ማለት ምን ማለት ነው? ቴሌስኮፒክ አንቴና ሰዎች ኖሯቸው ከስንትና ስንት ከዋክብት አልፈው ሁሉ ያለውን አዩ ማለት ነው ወይስ ተከፈተ የሚለው እዚህ ጋር የተዘጋ ነገር እሱ ነው። በጣም ኪዩሪየስ ብዙ ሰዎች የሚያደርጋቸው
ቫን አለን ቤልት የሚባለው እንትን ብዙ ኮንትሮቨርሲ አለው። ግን አሁን በዚህ ቨርስ ሜክ ሰንስ
በነገራችን ላይ መሬት ላይ የነበረው ውሃ መሬት በውሃ ተሸፍና ነበረ እና አዳምና ሔዋን በተፈጠሩበት ጊዜ የነበረችው መሬት እንደዚህ ሙሉ በሙሉ ውሃ ተሸፍና ነበረ። ኤቭሪ አስፔክት ኦፍ ኢት ዴር ዋዝ ኖ ኤኒ ላንድ እና ተሸፍኖ ነበር። ምንድን ነው እግዚአብሔር ያደረገው? ውሃን በውሃና በውሃ መካከል ይከፈላል፣ ተከፈለ። ስለዚህ መሬት በውሃ ዙሪያዋን ምን ሆነ? ተከበበች። መሬት ላይ የነበረው ውሃ ስቴፕ ባይ ስቴፕ ብታነቡት እንደዛ ነው። በአንድ ቦታ ይሰብሰባል፣ ተሰበሰበ። ከዛ የብስ ተገለጠ። መሬት አለው የተገለጠውን የቀረውን ምን ነው ባህር ለዛ እና በዚያን ጊዜ የነበረው ኢንቫይሮንመንት የሶላር ኢነርጂውን ጨረሩ ምኑ ሁሉ እንትን የሚያደርግ ፕሮቴክት ግሪን ኢፌክት የነበረው በጣም ለሰው ልጤነት የሚስማማ አይነት እንትን ነበር። እና የውሃ ጥፋት በሆነበት ጊዜ ከሁለት ሶርስ ነው የመጣው። የሰማይ ቀላት ተነደሉ፣ አንድ ከታችም ውሃ ወጣ። እንደዚህ ሆኖ ነው የውሃ ጥፋት እንደሆነ መጽሐፍ ቅዱስ የሚናገረው። እና ማለቴ ሰማይን በዲስታንስ በዚህ በላይት ይር የምናስበው ነገር አይመስለኝም። እግዚአብሔር ሰውን አይን ከከፈተ የሰማይ መስኮቶች ከተከፈቱ ብዙ ነገር ማየት እንችላለን። እግዚአብሔር ይመስገን።
So going back to this point, ከሞትን በኋላ ቀጥታ ወደ እግዚአብሔር ሄድ እንችላለን ማለት ነው ወይስ
እነዚህ የሞቱትን ሰዎች ኢየሱስ ክርስቶስ አልጨረስኩኝም ጥሩ ነው እንኳን ያስታወሽኝ። ምንድን ነው ጴጥሮስ የሚናገረው ነገር አለ። ጴጥሮስ የሚናገረው አንደኛ ጴጥሮስ ምዕራፍ አራት ላይ ቁጥር አራት ጀምሮ እና አንደኛ ጴጥሮስ ምዕራፍ 3 ላይ እነዚህ ክፍሎች ትልቅ ኢንሳይት ይሰጣሉ። በተለይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እንደዚህ ይላል። ከቁጥር 17 ይጀምራው የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል ካለ በኋላ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን የሚገርም ነገር እርሱ ጻድቅ ሆኖ ስለአመጸኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። የት ለነበሩት ነፍሳት? እና ብዙ ሰዎች ይህንን የሚተረጉሙበት መረዳት እንደዛ ነው። እና ጌታ ኢየሱስ በሞተበት ጊዜ በስጋው መቃብር ውስጥ ገብቷል በመንፈሱ ግን በወህኒ ቀደም ዛ ለነበሩት ይጠብቁ ዳቸው አልተከፈለ የብሉይ ኪዳን ጻድቃን የነበሩት ያሉበት ኮምፓርትመንት የአብርሃም ቅፍ ያልኳችሁ አብታሙ ሰውና አላዛር ሞተው እና ከሙታን ሰው ይላክ ያለ ለመነው ነዛ ንሰበከላቸው። ጌታ ኢየሱስ ክርስቶስ ሲሞት ብዙ ሰዎች ተነስተው እንደነበረ ታስተውሳላችሁ። ጻድቃን ሁሉ ተነስተው ነበር ከተማው ሁሉ ታይተዋል ይላል ወንጌል ላይ ስንመለከት። ስለዚህ በወህኒ ለነበሩት ነፍሳት ሰበከላቸው። ሰበከ ማለት የምስራች ነገራቸው። I have come to save you, to liberate you. You are hoping በኔ ተስፋ ስታረጉ ኖራችሁ። Now is a time. I'm here to save you ብሎ እንደ ሰበከላቸው ገልጽ ነው።
እነሱን ወረደ ወደ ገነት ይዟቸው ሄደ።
እንደዛ ነው። ምዕራፍ 4 ላይ ቁጥር 5 እንመልከት። ግን እነርሱ በሕያዋንና በሙታን ሊፈርድ ለተዘጋጀው መልስ ይሰጣሉ ካለ በኋላ ቁጥር 6 እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበር። ስለዚህ ወንጌል በብሉይ ኪዳን ነበር ግን ተሰበከላቸው ለሙታን። ለምን በወይኒ ሄዶ ለነበሩ ነፍሳት ሰበከላቸው የሚለው ስለዚህ ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ወህኒ የነበሩት ኢቫኩዌት አድርጎ ከዛ ወዲህ የእግዚአብሔር ሰዎች ሲሞቱ የሚሉት ምንድን ነው? ሊሄድ ከጌታ ጋር ልኖር እናፍቃለሁ እንጂ ወደ አባቶቻቸው ተከማቹ እያሉ አይደለም የሚሉት። ሊሄድ ከጌታ ብሉይ ኪዳን የሚሉት ሲሞቱ ጌታ ሞቶ ከመነሳቱ በፊት የነበሩ የእግዚአብሔር ሰዎች ሲሞቱ ወደ አባቶቹ ተከማቸ ነው የሚባለው። ገልጽ ነው። ኢየሱስ ሞቶ ከተነሳ በኋላ ግን ያሉ ጻድቃኖች የጌታ ልጆች ሲሉ ሊሄድ ከጌታ ጋር ለኖር ናፍቃል። እንደዚህ ያለ ምኞት ነው ያለችው። ዋይ? ቢኮዝ በክርስቶስ ኢየሱስ ወደ እግዚአብሔር መግባት ተገኝቷል።
ግን ኮንትራዲክት አያደርግም። ክርስቶስ የሞቱትን ያሉትና የሞቱትን ሊፈርድ ይመጣል ካለ ወደ እነሱ አልሄደም ማለት ነው። ኦልሬዲ ነፍሳቸው ወይም ወደ ኢየሱስ ወደ ክርስቶስ ከሄዱ እንደሞቱ ደን የሞቱትን ሊፈርድ ይመጣል ሆኔ ይሆናል።
ያ ነገር ክሊር ያልሆነ ነገር ስላለ ነው። ምንድን ነው ክርስቲያን የሆነ ሰው ጌታን ያመነ ሰው ዮሐንስ ወንጌል ምዕራፍ 3 እንደሚናገረው እንደመልከት ያያየን በሚል በጣም ጥሩ ሆነልና ለሁላችን ዮሐንስ ወንጌል ምዕራፍ 3 ላይ እንደዚህ ይላል ቁጥር 17 ላይ ዮሐንስ ወንጌል አዲስ ኪዳን ምዕራፍ 17 ምዕራፍ 3 ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ልብ በሉ በርሱ በሚያምን አይፈረድበትም። በማያምን ግን ባንድ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ በኢየሱስ ክርስቶስ ሲያምን አንድ ሰው አይፈረድበትም። የማያምን ሰው ግን ፍርዱ ወደፊትም ቢሆን አሁን ፍርድ ተሸክሞ ነው የሚኖረው። ስለዚህ በጌታ ያመኑ ሰዎች ወደ ጌታ ይሄዳሉ ማለት ማመናቸው ከፍርድ ስለሚያድናቸው ያርፍሪ This is grace. Amazing grace.
So saga lela compartment nebara.
እንግዲህ ምንድነው this is interpretation and I'm trying to show different things እንጂ ብዙ የተለያየ የትርጉም አይነቶች አሉ።
So everybody saga nebara ማለት
የነዛ የሁሉ compartment ላይ አዎ
የሞቱ ሁሉ የተሰበከላቸው ሳጋ ነበሩ ለፍሳት ነበሩ።
ሁለት ይሄንን ተረጎም ሲወሰድ ኢየሱስ ክርስቶስ በዛ በወህኒ ለነበሩት ነፍሳት ሰበከላቸው። ኤፌሶን ምዕራፍ 4 እንደው ኢየሱስ ክርስቶስ ኤፌሶን ምዕራፍ 4 ላይ ምን ይላል ቁጥር 7 ነገር ግን እንደ ክርስቶስ ስጦታ መተለያ እንዳንዳችን ስጦታ ተሰጠ ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎች ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ማለት ወረደ ማለት ካልሆነ ይወጣ ማለትስ ምን ማለት ነው ይላል። ወደተኛው ክፍል ኢየሱስ ክርስቶስ ሲቀበር የሆነ መቃብር ውስጥ ነው እንደዚህ ሆኖ ወደ ምድር ታችኛ ክፍል ወረደ ማለት እንዴት ይባላል? unless he has gone somewhere there deep down. That's a question. ግልጽ ነው? ስለዚህ በዚያን ጊዜ ኢየሱስ ሄዶ እዛ ለነበሩት ነፍሳት ኮምፓርትመንት ውስጥ በተስፋ የሚሆን እንግዲህ አንደርስታንዲንግ ያለው በኢንተርፕሪቴሽን ነው እና ይጠብቁ የነበሩትን ከዚህ ምድር ላይ ሰዎች ሲሄዱ ባንድም በሌላ መንገድ ዴስቲኒያቸውን ዲተርሚን የሚያረጋ አካሄድ ነው የሚሄዱ። ኢዘር የእግዚአብሔር መንግስት ሊወርሱ በሚችሉበት ወይንም የዘላለም ፍርድ ሊጠብቃቸው በሚችል አይነት ዳይሬክሽን ነው የሚሄዱት። ሶ ጌታ ኢየሱስ ክርስቶስ ወደ ምድር ታችኛ ክፍል ሲሄድ የአብርሃም እቅፍ የነበሩትን ነው ይዟቸው እንደሄደ የሚናገር።
እዚህ ላይ ፓስተር ግን ጴጥሮስ ላይ ነው ያለው ቁርንጋፋት ላይ ግን እነርሱ በሕያዋን እና በሙታን ላይ ሊፈርድ ለተዘጋጀው ይሰጣሉ እንደማለት ነው።
ከላይ ወደ ኋላ ሄደ ይዋ የሚያሰማ መከራ ለሚያመጡባት
በስጋ መከራ ተቀበለ አይደል? ያዘን ተካለ ያደረጋችሁት ወደዳራት በስጋ ነው ያለው በስጋው በዘፈን ያለፈው መጣት ነውም ባለበት በጣናት ማምለክ የተመላለሳችሁበት ያለፈው ዘመን በቃልና በዚህ ነገር ወደዚያ መዳራት ብዛት ከነሱ ጋር ስለማትወጡ እየተሳደቡ ይደነቃሉ እነሱን ነው እንደ ሰዎች በስጋ እንዳይፈረግባቸው የሚለሰው ግን እነሱ በሕያዋንና በሙታን ላይ ያለ ሊፈርድ ለተዘጋጀው መች ይሰጣል። እንደ ሰዎች በስጋ እንዳይፈረግባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን እንደተሰብኩላቸው ነበርና ሲል ከላኛው ጋር አያያዝም ይኛል።
ኢንተርፕሪቴሽን ላይ ምን አይነት ነገር አለ? በነገራችን ላይ አንደኛ ጴጥሮስ ምዕራፍ ሶስትንም አስመልክቶ ይህንንም ኢየሱስ ክርስቶስ ወደ ምድር ታችኛ ክፍል አልወረደም። ሰዎች ከሞቱ በኋላ ፊዚዮሎጂካሊ ፋንክሽን የሚያደርግ ባዲ ነው እንጂ ያላቸው ከሰው ወጥቶ የሚሄድ ራሱን የቻለ ስፒሪት የሆነ ነገር ሰዎች የላቸውም ብሎ የሚያምኑ ሰዎች አሉ። ሶ እነዚህ ሰዎች ይህን ሲተረጉሙ ምንድን ነው? ኢየሱስ በወህኒ ለነበሩት ነፍሳት ሰበከላቸው የሚለውን አንደኛ ጴጥሮስ 3 19 ላይ ያለውን የሚለው አሁን በምድር ላይ ያለውን ወንጌል እየተሰበከላቸው አጥቶን ሰዎች ነው የሚናገረው ይላል። But that interpretation doesn't sound grammatically right. ሰበከላቸው is a past tense. ደግሞ ኢየሱስ ራሱ ነው የሰበከላቸው እና ኢየሱስ ራሱ ነው የሚናገረው የሰበከው። So this is very, very different. እና
ምዕራፍ 4 ላይ
እዚህ ምዕራፍ 4 ላይ ደግሞ ሲናገር በመንፈስ ግን እንደ እግዚአብሔር እንዲኖሩ በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበር። Which means past
tense exactly.
So መጽሐፍ ቅዱስ ራሱን በራሱ ይተረጉማል በሚለው መሰረት ማን ነው መቼ ነው የተሰበከላቸው ስንል the only place we can find ለሙታን ወንጌል የተሰበከ ወደ ምድር ታችኛ ክፍል ኢየሱስ በሄደበት ጊዜ ወይም በአንደኛ ጴጥሮስ 3 18 መሰረት በመንፈሱ ሄዶ የሰበከ ሊሆን አለበት የሚል አንደርስታንዲንግ ነው የሚለው። ግልጽ ነው አይደለም? This is a very wide discussion. ግን ላንቺ ግን ምንድነው ፐርጋቶር የሚል ነገር በመሃል ሰዎች ጌታን አምነው ይሞታል ሳያምኑም ሊሞቱ ይችላሉ እና አምነው ከሞቱ በኋላ ያለ ነገር ብዙ ሚስቴሪየስ ከሆነ ነገር አለ ወይዶን አቤሌክ ነው። ግን አዘ ስቴትመንት ኦፍ ፋክት ግን ሰው ከሞተ በኋላ አንድ የመቆያ ቦታ ፒውሪፋይድ የሚሆኑበት ወደ ፐርፌክሽን ፕሮሰስ የሚሆኑበት ነገር እንዳለ መጽሐፍ ቅዱስ የትም ቦታ አስተምረው የትም ቦታ የለም እንደዚህ ያለ ትምህርት የለም።
ስለዚህ ግን ይሄ ሊፈርድ በሚመጣበት ጊዜ ለምን እንደሱ ተናገረ? ዘን ፍርድ ከሌለ ደግሞ በክርስቶስ ያመነ ቀጥታ እንደሚሄድ ግን ወይ ያላመነ ደግሞ ምንም ፍርድ የለም ይታወቀ ነው። ወደ
ቅድም ያነበብኩት ክፍል የሚናገረው ዮሐንስ ወንጌል ምዕራፍ 3 ላይ በኢየሱስ ክርስቶስ የሚያምን ሰው አይፈረድበትም። There is a judgment. ሁለት አይነት judgment አለ። ሁለት አይነት judgment አለ። አንደኛው judgment ማለት ጌታን ያላመኑ ሰዎች የዘላለም ፍርድ ሁለተኛው ሞት ሊሞቱ በጌታ judgment የሚፈረድ ፍርድ ነው። በራእይ መጽሐፍ ላይ ይሄ አለ። እንደዚህ ላለ ፍርድ ሰዎች ከሞታ
የሞት ፍርድ ብቻ ነው ያለው።
የዘላለም ሞት ፍርድ ነው። ያ that is እንደዚህ ናቹራል ሞት ምን ሞት አይነት አለ ለሰይጣንና ለመላእክት ወደ ተዘጋጀ እሳት ባህር ሰዎች የሚሄዱበት ፍርድ ነው። It is very hard ለሰዎች ይሄን ለመቀበል። ይሄ the bad thing is God is not really considering our opinion.
So በቃ ሲመጣ ክርስቶስን ያላመነ በሙሉ ወደዛ ሊሰድ ነው የሚመጣው ማለት ነው።
ጌታ የሚፈርድበት ጊዜ አለ። በነገራችን ላይ ጌታ መጣተን አስመርክቶ መጽሐፍ ቅዱስ የሚናገራቸው በጣም ብዙ ነገሮች አሉ። ግን የነጩ ዙፋን ፍርድ የሚባለው እንደምን አናየው? በጣም አጭር ነው። የራእይ ምዕራፍ 20 ላይ ታላቅ እና ነጭ ዙፋን በእርሱም ላይ ተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችና ታላላቆችንም በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍትም ተከፈተ። እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። እና ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። Really? Is it possible? Of course. We're talking here about God. natural የሆነ human history process አይደለም እናጋገረው we're talking here about god ሙታን ሞትና ሲኦልን በእነርሱ ያሉትን ሙታን ሰጡ every single እግዚአብሔር የፈጠረው individual ሁሉ identity-ውን ጠብቆ appear ያደርጋል it is possible to do that እግዚአብሔር ሁሉ ይችላል የኛ destiny የህይወታችን ነገር እዚሁ ምድር ላይ ተጀምሮ እዚሁ የሚያልቅ ነገር አለ Do you get that?
Then ሁሉ ሰው ከሞት ከተነሳ እንነሳለን already ግን ክርስቶስ ከሄደና ጥሩ አምነን ተቀበለን ክርስቶስ ከሄደና እንደገና ደግሞ አሁን እሱ ሲመጣ እንነሳለን
ይሄደንም ያን ስል ስናይ በደንብ ይገባቸዋል ያ ስል በደንብ በኛ ያሳያል in simple statement ሰው ጌታን ያምናል እና ጌታን ያመነ ሰው ፍርድ አይኖርበትም ማመናችን የሚያስፈልገው ከፍርድ ለመዳን it's not for anything the most primary reason christian የምንሆነው ጌታን የምናምነው
ግን ያን ከመ ክርስቶስ ከመጣ በፊት አናቆም የሚፈረድብን ከዛ በኋላ ነው
step by step እንዴ ጥሩ እንደሆነልሽ እኛ ፍርድማ እንደሚፈረድብንማ እግዚአብሔር ቃል ነው የሚነግረን ምክንያቱም ብዙ ሰው እኮ ናቹራሊ እንደሚኖር እንደሚሞት ነው የሚያውቀው ፍርድ መጽሐፍ ቅዱስ ግን እንደሚናገረው የሰው ልጆች ከፍርድ ሊያድናቸው ነው ኢየሱስ የመጣው ከናቹራል ሞት ብቻ አይደለም ኢየሱስ ክርስቶስ ከዘላለም ሞት ሊያድነን የመጣው ሶ ዛሬ ኢየሱስ ክርስቶስ ሞቶ የተነሳበት ምክንያት እኛን ከዘላለም ፍርድ ለማዳን that's why christian mano the major primary reason ኢየሱስ የመጣው ለዚህ ነው ጌታን ስናምን የዘላለም ፍርድ ነፃ እንሆናለን ለምን ኢየሱስ ስለሞተል ያላመነስ ጌታን እንዲያስ ይሄንን ሪጀክት አርጎ የሞተስ ጌታ ኢየሱስ ዳግመኛ ሲመጣ አሁን እዚህ ያነበብኩት ያለው ላይ የዘላለም ፍርድ ይጠብቀዋል ይሄን ከሪ አርጎ ነው የኖረው ይሞታል ይነሳል ተነስቶ ምን ይሆናል የዘላለም ፍርድ ፌስ ያደርጋል አምኖ የሞተው ሌላ ፍርድ አለው የሽልማት በጌታ ፍርዱን በርፊት እንቆማለን የኃጢአት ፍርድ አይደለም የኩነኔ ፍርድ አይደለም በምድር ላይ ክርስቲያን ሆኜ ጌታን አምኜ በኖርኩባቸው ጊዜያቶች ጌታን ያገለገልንበት ሽልማቶች አሉ። ጌታ ባለን ነገር ሁሉ ለጌታ ክብር በኖር በጣም ትሪቪያል የሚባል ነገር ያለ አይደለም ብዙ ነገሮችን እናረ በጌታ ስም ውሃ ጠጥተን እንኳን ቢሆን ሰዎች ቸርነት ነገር አርገን ከሆነ ለሰዎች በቅንነት የተመላለስንበት ያገለገልነው ነገር ሁሉ አክሊል አለ በነገራችን ላይ የምንድንብደነን የምንገባበት የእግዚአብሔር መንግስት እንዲሁ በቃ ምን ጎበኝበት ለትሪፕ አይደለም ለቪዚት አይደለም ምን ያለው it's a kingdom people will be given authorities responsibilities it's a kingdom and we can become rulers there መጽሐፍ ቅዱስ እንደሚናገረው ቤተ መቅደስ አለዛ we worship god there ሁሉ እንደፈለገ የሚገባ የሚወጣበት አይደለም እግዚአብሔር በመንደር ላይ በኖርንባቸው ግዚያቶች ለርሱ ታማኝ ሆነን የኖርንበትን ህይወት አይቶ ምን ያረጋናል? ሚሰጥን ስፍራና ቦታ አለ።
ሶክፈፈራለማንም
ሃይራርኪ አለ 100% it's a kingdom it's not like socialism is not compatible with God's word በመንደር ላይ ሪፐብሊካን ዲሞክራሲ አሜሪካን የአሜሪካንም ዲሞክራሲ አይደለም በአለም ላይ ያለ አይደለም God is the ruler we all are worshiping God the kingdom belongs to God እግዚአብሔር ይመስገን ስለዚህ እሱ ንጉስ የሆነበት መንግስት ትምጣን ያለ እሱ መንግስት ነው ግን ሁላችንም ግን ሪስፖንሲቢሊቲ ነው እግዚአብሔር ያዘጋጀው መልካም ስራ ለልንሰራ የተፈጠረንበት ያንን ስራ እንሰራለን እግዚአብሔር ምንድነው አይ ዶንት ኖ አይ ካንት ቴል እና እግዚአብሔር ዝም ብለ በቃ ይኖር አይነት ከሆነ አይ ቴል ኢት ዊል ቢ ቦሪንግ ቱ ሊቭ ፎርኤቨር ዴር
ኤስ
አይደለም ሚኒንግፉል የሆነ ነገር ምን ሰራው ማለት ሰዎች ትልልቅ ሪስፖንሲቢሊቲ ሰጣቸው መላእክቶች አሁን እግዚአብሔር መላእክቶች
የተለያዩ አይነት መላእክቶች አሉ። ሃይራርኪ አላቸው። አርኬንጀሎች አሉ። ሊቀ መላእክቶች አሉ። አንዳንዶቹ መላእክቶች ያላቸው ስልጣን በነፋስ በውሃ ላይ ስልጣን አላቸው። አንዳንዶቹ በሌላ ነገር ላይ ነው ስልጣናቸው። ሚካኤል ሁልጊዜ ጦረኛ ሆኖ ይታያል። ገብርኤል ሁልጊዜ መልእክተኛ ሆኖ ይታያል። They have missions, responsibilities እግዚአብሔር ይሰጣል። እግዚአብሔር ሁላችንም ለፈጠረን አላማ we created and designed for that particular purpose. እዚህ ምድር ላይ ማን ነው ደውን ትምህርት ልንማር እንችላለን? ተገደል ከገንዘብ አቅም ወይም ከችሎታ ማነስ ወይም ከተለያየ ነገር የተነሳ ወይም መንግስት ድሮ አገር ቤት በግድ እየከረጨመ እንደብልማ ግን በይኑ በእግዚአብሔር መንግስት ግን you fit there because you are meant to do that particular ሚሰጠን ነገር ሁሉ ለምን ይሄን ቦታ ለከለ ተሰጠም ይባላል? we know we fit there አይደል? ሁሉ ነገር በቦታው ስናስቀምጣ ማለት አይደል? በቦታው ሲቀመጥ በቦታችን እግዚአብሔር ያስቀምጣል። ኃጢአት ስለሌለ ኮምፕሌክስ ስለሌለ ሱፒሪየሪቲ ኮምፕሌክስ ከሌፎዛው ታዲያ ትልቁ አገልግሎት we live there in love, faith, hope, purity of heart. እንከን የሌለው ነገር ነው። እግዚአብሔር ይመስገን። እዛን እየተፈልጋላችሁ?
አለም ለጥሱ እ? የለቻ ደም ስላሉ ለጥሱ ነው።
እግዚአብሔር ይመስገን።
እነዚህዎች ግን የሚፈረድባቸው ፍርድ የሚጠብቃቸው ሰዎች ገና they are somewhere አልሄዱም ወደ final destination ናቸው። ከዛ አንዳንድ የተጻፉ መጽሐፎች አሉ። ሄል ሄጄ እነዚያቼ እና የሚሉ ሰዎች
እነሱ አድ ምስክርነቶች ብዙዎቹን ስመለከታቸው ከመጽሐፍ ቅዱስ ጋር ኮምፓትብል አይደለም እና ኮምፓትብል የማይሆኑ ብዙ ምስክርነቶች አሉ። ከመጽሐፍ ቅዱስ ጋር ኮምፓትብል የሆነ ነገር ያላቸው ምስክርነቶችም አሉ። ጥሩ ጥሩ ምስክርነቶች ግን የትኛውን ቫሊዴት እንደምናደርግ ዲስኳሊፋይ እንደምናደርግ በጣም አስቸጋሪ ነው እና ሃይማኖታችን ምን መሰረተው እግዚአብሔር ቃል ላይ ስለሆነ እንደዚህ አንዳንድ የሚሰጡት ምስክርነቶች እንደ አንዳንድ ሰዎች ሞቴም እንደዚያ ይሁን እናም ብሎ መጥቶ ጠንቋይ ሆነ ሰዋል ጠንቋይ ሊትራሊ ጠንቋይ ሆነ መጨረሻ አይ ዶንት ኖ እና የእግዚአብሔር መንግስት አይቶ በእምድር ላይ እንኳን ለታየው እንዲሁ ለአፍታ እንኳን የታየው ነገር እንኳን ስንት ያረጋል እግዚአብሔር ይመስገን እና እንደዛ ነው። እና ብዙ ሰዎች ስፒሪቹዋል ቦን ኤክስፒሪየንስ ሻምባላ የሚባል ቦታ አለ። እነዚህ ዲሞኒክ ፓወርስ ፈንክሽን የሚያደርጉበት ያለው አገር ቤት ላጋንት ስንጸልይ ከጸለይኩላቸው ሰዎች ማረሳቸው ወደዚህ አገር ለመጣ አካባቢ ላይ 1994 ላይ ነው የጸለይኩላቸው ለሁለት ወር ጫማ ሰፊዎች ናቸው እና የተማሩ ሰዎች አይደሉም። ጫማ ሰፊ ማለት የመንደር ውስጥ ከዛ በፊት አንደኛው ኪሳው ላጌ ነው እና ሀገር ለሀገር እየዞረ በቃ የሚሰርቅ የነበረ ልጅ ጌታን ተቀብሏል ተብሎ ከዛ ትንቢት ይናገራሉ ቸር ውስጥ እና ትንቢታቸው የረበሻቸው ክርስቲያኖች ይሄ ያላችሁ ነገር ጥሩ አይደለም ምናምን ሲሏቸው አጋንንት ያስጨዋቸው እና ከዛ ጋንቱ ቢሉ ድሉ ታሎት አሲል እንደ እንደጋጣሚ ልጆቹን አቃቸው ስለነበረ እነዚህ ያናገሯቸው እኔ ጋር መጣቸው እና በዛን ጊዜ ለነሱ ስንጸልይላቸው ነበር ቴፕ ወደሱ አራት ቴፕ ነው ቀደዋቸው ምስክርነታቸው አይ ቴል ዩ የሚናገሩት ነገር የኒው ኤጅ መጽሐፍቶችን ያነበበ ሰው ብቻ ነው የሚረዳው ሻምባላ የሚለው ቃል ኢትዮጵያ ውስጥ ያልተማረ ሰው ሊናገረው የሚችል ቃል አይደል? ሻምባላ you know have you heard about ሻምባላ ሰምታችኋል? any new age ጉሮዎች ምናምን ብትመለከቱ ሻምባላ የታወቀ ነው። በሳን ፍራንሲስኮ አንድ ጊዜ ቸርች ሄጄ ያበሾች የአድቨርታይዝመንት አለ የኒው ኤጅ ምናምን ኢንተርኔት የሚያረጉበትና ሻምባላ እዛ ተጽፏል።
እና መጽሐፍቶች ላይ ብዙ መጽሐፍቶች ላይ ሻምባላ የሚሉት መናፍስቶች ካውንስለርስ ሱፐር ካውንስለርስ ምናምን የሚሏቸው አሉ የሚባልበት ኤሪያ ኢማጅን። ሶ ምንድን ነው የዲም የመናፍስት ክልል አለ። በመናፍስት የተጠመዱ ሰዎች ኤክስፒሪየንስ የሚያደርጉት ስፒሪቹዋል ላይፍ ሹድ ኖት ኦቨርሩል መጽሐፍ ቅዱስ ላይ የምናየውን እውነት እናንተ ግልጽ ነው ራሱን ይቻላል። እና እነሱ እዛ የሄደው የተደረገላቸውን ነገር ምን ብዙ 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 ኮተት ነው የሚናገሩት እዛ ላይ በጣም ብዙ 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 ነገር በጣም ብዙ ቀፋፊ ነገር በእነዚህ በመንፈስ እየተወሰዱ በነገራችን ላይ ሁለቱም አንድ ላይ ነው የሚሄዱት እያወሩ ሁሉ ሄዱ ነበር እየተወሰዱ የአቶ በድሮ የሚባል ሰው እዚህ ልጁ አልፎ አልፎ ይመጣ ነበረ አቶ በድሮ የሚባል ሰው በቃ he was very excited to listen ያን ካሴት ወስዶ ጣለብኝ it's amazing story
እና ደሊቨርድ ሆኖ እነዚህ ሁለቱ
በጣም ዛሬ በጌታ ቤት ናቸው
ፈልገውት
የገቡበት ሰው ማለት ታሪካቸው ማለት እንዴ ነው ሰው መቼም ላይፉ ጥሩ ካልሆነ ገባሽ ብዙ ጥሩ ካልሆነ ለብዙ ነገር ሊጋለጥ ይችላል። ብዙ ሰዎች የሚሳሳቱት ምንድን ነው የምንሰራው ኃጢአት ሰው በመሆን ሂውማንሊ ሁላችን ሾርት ካሚንግ ሲኖሩናል ሁላችን ቴምፕትድ ልንሆን እንችላለን። ግን ኢንቴሊጀንትሊ ሰው ዊልፉሊ ለኃጢአት ራሱን አሳልፎ ከሰጠ ኢትስ ቬሪ ዴንጀረስ በጣም ቦንድድ ይሆናሉ ሰዎች። እና ምክንያቱም ኃጢአትን የሚሰራ ከዲያብሎስ ነው ይላል መጽሐፍ ቅዱስ። ስለዚህ ኃጢአት ውስጥ ራሳቸውን ሰዎች እየሰጡ ብዙ ሰዎች በጌታ ጸጋ ራሳቸውን እንትን ይላሉ ዊች ኢዝ ቬሪ ዴንጀረስ ቬሪ ዴንጀረስ። ኃጢአት ከዲያብሎስ ጋር የሚያያዝ ነው። ሰው ኃጢአት ሰርቶ መንፈሳዊ ህይወትን ኢንጆይ ሊያደርግ ፈጽሞ አይችልም። ብዙ ሰዎች ኃጢአት ውስጥ እየኖሩ መንፈሳዊ ነገርን የሚጠቀሙ ቢመስሉ ቤተ ክርስቲያን ውስጥ ለዲስትራክሽን ፕላንት የሆኑ ሰዎች ነው እንጂ ሲሆኑ የሚታየው የእግዚአብሔር ነገር የሚያልፍባቸው አይደሉ። ለብዙ ሰዎች መውደቅ መጥፋት የስህተት መናፍስቶች ነቢይ እያደረጉ ሲጠቀሙባቸው የሌላቸውን ራይ አጋንንት ፍላሽ እየሰጣቸው ያን ሁሉ እንደ መልክተኛ ሆነ ያቀርባሉ። ዴንጀረስ እና በርኩሰት ጤናማ ባልሆነ ነገር የተጠመዱ ሰዎች ብዙ ጊዜ ህይወታቸው ፖሊዩቲንግ ነው የሚሆነው ኢንፌክሽስ ይሆናል ዲስትራክቲቭ ነው። እና ኃጢአትን የሚሰራ ከዲያብሎስ ነው ይላል። ኢትስ ኦልሬዲ ካታጎራይዝድ የሆነ ነገር ላይትሊ ያዩታል ሰው እና ኃጢአት የለብንም ብንል ሁላችንም ራሳችን እናስታለን we can make sin ግን ኃጢአት ለመስራት ግን ደካማነት አለኝ ብዬ እንድኖር ግን ላይሰንስ መጽሐፍ ቅዱስ አይሰጥም። there is grace ከኃጢአት የሚያድን እግዚአብሔር ጸጋ ኃጢአት ያሰራን የሚያኖር ሳይሆን ከኃጢአት የሚያድን ነው። እና ብዙ ጊዜ ሰዎች እንደዚህ ባለ ነገር ላይ ማይንዳቸው weak ሲሆን የእግዚአብሔርን ጸጋ ያመካኙ ኃጢአት ፕራክቲስ ያደርጉ በጣም ቦንዲንግ የሆነ ስርዓት ውስጥ ይገባሉ። እና መንፈሳዊ ህይወት ለመኖር የልቦና ወገብ መታጠቅ ይጠይቃል። it's just like and ላንድ አላማ ራሱ እንደሰጠ ወታደር መሆን ይጠይቃል። i have to be committed for what i believe morally spiritually serious መሆን ይጠይቃል። የእግዚአብሔር ሰው ሆኜ መኖርን መወሰን አለብኝ። እንደ ዝም ብሎ በቃ ብዙ ሰዎች መጽሐፍ ቅዱስን አዘ ዶክትሪን ስለተማሩት በእውቀቱ መኖር የሚችሉ ይመስላቸዋል። grace is a relational by nature ከእግዚአብሔር ጋር ያለኝ relationship ነው ጸጋ የሚያመጣልኝ እንጂ በእውቀት የሚገኝ ነገር አይደለም። መጽሐፍ ቅዱስን በማጥናት የሚገኝ አይደለም። ስለዚህ እግዚአብሔር መፍራት የእግዚአብሔር ነገር የገባው ሰው የእግዚአብሔር ማዳኑ የገባው ሰው እግዚአብሔር በነገረ መለኮት ትምህርት አይደለም የሚያደርግ በየመዳንን ትምህርት በመማር አይደለም የሚያደርግ ያዳነን የሞተ ኢየሱስ ክርስቶስ ነው። there is a person a divine person who died for me to be saved እንግልጽ ነው የሞተልኝ ጌታ አለ። ኢየሱስም ይባል እግዚአብሔር ልጅ እና መዳኔ አለ አይደለም እንዴ ነው የሆነ የመዳን ትምህርት ተምሬ ሚስጥሩ ገባኛውን በቃ ገባኛልኩ ምን ሆኖ አይደለም በእውነት መዳኔ ከገባኝ የሚገባኝ ኢየሱስ ነው እንጂ ሌላ ነገር አይደለም so if I know Jesus I love him ማን ነው ለታ ይሰራለትን ሰው የሚያስቀይ አይደለም ሊያረጉ ይችላሉ ሰዎች ሲያረጉ ይታያል ግን መልካም ነገር ያደረገልኝ ሰው ላይ መጨከን አንችልም there is certain kind of gentleness respect trust that we show ስለዚህ ኢየሱስ ብዙ ጊዜ እዚህ ሳስተምር ደጋግሜ ይሄን ነገር አስተምራለሁ ተዘላችሁ ነውና ኢየሱስ ሞቶ አዳነኝ የሚል ሰው ኢየሱስን ሲወድ መታየት አለበት ሲያከብርም መታየት አለበት ይሄ በጣም ኢምፖርታንት ነገር እግዚአብሔር ይመስገን እና ሰዎች በእግዚአብሔር ስም በጌታ ስም ያሾፋሉ ብዙ አሁን ጊዜ ያው ብዙ እንደምንሰማው አይነት በጣም አሳፋሪ ታሪኮች በአገልጋዮች የሚታየው this is the tip of the iceberg በጣም ብዙ ነውሮች የሰዎች ህይወት የሚወጣበት ጊዜ ውስጥ ነን ምክንያቱም በቤተ ክርስቲያን ውስጥ በጣም ብዙ 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 አይነት መርክ የሆነ ፖሊቲድ የሆኑ ነገሮች አሉ እና ብዙ ነገሮች አሁን አይደብቁ እና it will be really a disaster ለክርስትና እና ጌታን ለማያውቁ ሰዎች ከባድ አንዳንዱ እንደካለ ያገልጋዮች እንካረጉ ማኛኛኛ ማን ይጠይቃናል እኛማ በቃ በባንዲን ተጣዋለና ታያትልኝ የሚነሳው እና ፈለጉ ልንገራቸው የፈለገ አገልጋይ የፈለገ ቦታ ላይ ተቀመጠ ሰው እንደዚህ አጥያት ቢሰራ that's an individual person I remember ነው ወደ ጌታኛ ስንመጣ አንድ የታወቀ ስሙን መጥራት አልፈልግም የታወቀ ሰው ጌታን ትቶ ካድሬ ሆነ በሬዲዮ ያስተምር የነበረ ሰው ከከለቆ እንትን ሆነኮ እና እንዴት ነው ያሉ ልጆቹ ምን ያሾፉብን ጀመረ ከኛ በፊት ክርስቲያን የነበረ ሰው ነው ይሄ እና እሱ እንደዛ አብዮት እኮ በቃ የወሰዳቸው እኮ ነው አንድ ባንድ እኮ የደላ አጥባይ አርበኛ ከመሆን ካሁን አትገቢም እንዴ ሉን ጀመረ ወንድሞቻችን ያባዎች ሁሉ በእውነት ነው መነግራችሁ እንዴ እኔ እንዴት ዘልቀዋለሁ ይሄ ሰው እየሰራ የነበረ ሰው እኛን ሲያስተምር የነበረ ጌታን ከተወ እኔ በምን አቅም ዘልቀው እያለን የተፈተንበትን ጊዜ አስታውሳለሁ ከሞ እኔ አመንኩት እሱን ማንን ነው ኢየሱስ ክርስቶስን ያመነ እሺ ሌላው ባህታት ቢሆን ከፈለገ ነገር ሲሰራ ቢሆን እኔ ማንን ያመነ ኢየሱስ ክርስቶስን ያመነ እግዚአብሔር ይመስገን ኢየሱስ ክርስቶስ ነው የሞተልኝ ይሄ ማለት እኮ አንደኛው ታላቅ ልጅ ከቤት ውስጥ ከአባቱ ጋር ቢጣላ ሌሎቹ ልጆች ሁሉ ሊጣሉ ነው ማለት ነው ከአባታችን ጋር ፐርሰናል ነገር የለም በጅምላ በግሩፕ ነው የምንኖረው ከእናታችን ጋር በጅምላ ነው የምንኖረው በግል የምናውቀው ነገር የለም በአገልጋዮች በቤተ ክርስቲያን በምን በግሩፕ ነው ጌታን የምናውቀው በግል ጌታን አላውቀው እና እግዚአብሔር ይህንን መጠየቅ አለበት ከጌታ ጋር ያለን ነገር እግዚአብሔር ይመስገን የሰማነውን እግዚአብሔር ይባርክልን በእውነት እንጸልይ ሁሉ እግዚአብሔር እናመሰግናለን በዚህ ቦታ ብዙ ነገር ተነጋገርን ጌታ ሆይ በኢየሱስ ክርስቶስ ስም እንማጸናለን እኛን ለማዳን ከአዳም የወረስነውን ኃጢአት ጌታ ሆይ በዘር የተላለፈብን ኃጢአት ምን አይነት ኑሮ እንደሚያኖረን ምን አይነት ምኞት እንደሚያስመኘን ወደ ምን እንደሚመራን በራሳችን ይወጣል አዳኝ ሆነ መዳኒት ሆነ መታሃል ጌታ ሆይ አደነ በእውነት አደነን ጌታ ሆይ ከዘላለም ፍርድ ከዘላለም ሞት አንተን አምነን ጌታ ሆይ በዚህ ህይወት ጀምረን በመልካም እንድንጨርስ አግዘን አቤቱ ጌታችን ሆይ ተሰጠንን የመዳን እድል እንዳናቀል በቸልታም እንዳንይዝ ጌታ ሆይ በፍቅር በእምነት በመሰጠት ሃይማኖት እንድንጠብቅ እርዳን በዚህ ቦታ የተማርነው ሁሉ ለጥቅም ይሆንልን ለደህንነት ይሆንልን በጌታ በኢየሱስ ስም እንለምናለን ከዚህ ስንወጣ ከመይታይ ከመይታይ የጨለማ ስልጣን ሁሉ ታደገን በኢየሱስ ክርስቶስ ስም አሜን።
Thank you.